እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን፣ ምስጋና ይድረሰው። ምሕረቱን፣ ቸርነቱን፣ ጸጋውን አብስቶልን እንደገናም በፊቱ እንድንቀርብ ለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። ዛሬ ሜይ 7 2026 እንደ አውሮፓውያን አቆጣጠር የሐሙሱ ማታ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7 2 26 ነው። ዛሬ በቃል የሚያገለግለን ፓስተር በየነ ነው። ሰንበት ትምህርት የሚያወያየን የሚያስጠናን ዶክተር ጌታሁን ነው። በዝማሬ እህታችን ዘመና የታደለ፣ በጸሎት ወይዘሮ ጌጤ አባዬ ታገለግለናለች። ጥቅስ አነብና ጸሎት አድርገን ፕሮግራማችን እንጀምራለን። ሰንበት ትምህርት የተሰጠንን አነባለሁ። ስድስተኛው ሰንበት ትምህርት እያጠናን ያለ ነው የጸሎት ተዋጊዎች የሚል የዛሬው መታሰቢያ ጥቅሱን ለሁሉም የተሰጠውን አነባለሁ። መዝሙር 116:1-2 እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት፣ ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። አሜን። እግዚአብሔር አምላክ ልመናን ጩኸትን የሚሰማ አምላክ፣ ጆሮችን የሚያዘነብል አምላክ አባት ስላለን ክብር ሁሉ ለእርሱ ይሁን። እንጸልይ። መሐሪ ታጋሽ ሩሩህ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋህን ምረትን ቸርነትን አብስተህልን በምረት አይኖች አይተና ተመልክተን እንደገናም በፊት እንድንቀ ስለረዳን ተመስገን። ልጆች ልትለን ስላላፈርክብን እናመሰግንሃለን። እኛም አባባት ብለን እንድንጠራ የልጅነት መብትና ማድረግ ስለሰጠን ክብር ሁሉ ላንተ ይሁን። ወጌታ ሆይ ይህችን ዓለም እንድል የምነሳበትን የእምነት ቃጡርን አላብሰን። እኛ ዝቅ ብለን በእኛ ህይወት አንተ ከፍ ብለህ ታይ። አቤቱ ጌታ እስከ መቼ በዚች ህይወት እንኖራለን? እስከ መቼ ስምህ እናሰድባለን? ይቅር ትለን ዘንድ ፈቃድ ይሁን። ጌታ ሆይ አንተን ማስከበርን፣ አንተ ሂዱ በምትለን መንገድ መሄድ እንድንችል፣ መታዘዝ እንድንችል አንተ እርዳን። በተጨመረልን እድሜ ጌታ አንተ እንድናስከብርህ፣ ከአንተ ጋር እንድንጣበቅ አንተ እርዳን። ጌታ ማስተዋል ጥበብህን አብዛለን። ክብር ሁሉ ለአንተ ይሁን። በዚህን ጊዜ ቃል ይዞ የሚመጣውን ባሪያህን በዝማሬ በጸሎት ሰንበት ትምህርት በማወያየት የሚያገለግሉንን እነሱን ቤተሰቦቻቸውን አገልግሎታቸውን ሁሉ አንተ ባርክ። በሰጣቸው ፈቃደኛ ልብ ሁሉ እናመሰግንሃለን። ጉባኤውን ሁሉ ባርክ። ብዙ የጸሎት አደራዎች መልሰሃል፣ እናመሰግንሃለን። አሁንም የታመሙ በቤትም በሆስፒታል ያሉት ፈውስ ይንካቸው። ያዘኑት ልቦች ሁሉ አንተ አጽናና። ልጆቻችን ያንተ ጸጋ ምረት ቸርነት ይብዛላቸው። ወደ አገር ቤት የሄዱትን በሰላም መልስ። ሊሄዱ ያስቡትንም በመንገዶቻቸው አንተ አብረሃቸው ሁን። ነፍሰ ጥሮችን አንተ በሰላም ገላግል። በዓለም ዙሪያ ሁሉ ያለውን ሰላም ማጣት ታያለ። የሰላም አምላክ አንተ ሰላምን ስጥ። ለመሪዎች የቀናውን ልብ ስጣቸው። ጌታ ሆይ እባክህን የሚያልቀውን የሚፈሰውን ንጹህ ደም አንተ በቃበል። እኛም ይሄን እያየን ጌታ አብልጠን ወደ አንተ እንድንቀርብ እንድንጠጋ አንተ እርዳን። ህብረታችን አንድነታችን አጠንክርልን። እንግዲህ ጌታ ሆይ ጸልዩልን ባሉት እኛ በረሳናቸው አንተ አትረሳም። የሁሉንም ልመና ጩኸት ስማ፣ በመካከላችን ተገኝ። አገልግሎታችን ሁሉ አንተ ባርክ፣ አንተ ከፍ ብለህ ታይ። በጌታ በኢየሱስ ስም አሜን አሜን። በድጋሚ እንኳን ደህና መጣችሁ ላለሁኝ ከዚህ ቀጥሎ የዝማሬ ጊዜ ይኖረና ፈቃደኛ በዝማሬ እሺ፣ ጌታ ይባርካችሁ። ለምለም ከዛም ጋር ፈልጌ ጌታ ይባርካችሁ።
እሺ፣ እንደምን አመሻችሁ። መዝሙሩ 207 ሰባኪው አለ ከንቱ ነው የሚለውን ለጌታ ክብር ዘምረን ነው። ሰባኪው አለ ከንቱ ነው፣ ከሰማይ በታች የሚሰራው ደስ የሚለውና የሚያዝ ነው። ሁሉም በተኖ ሊያልፍ ነው። ከንቱ ነው፣ ከንቱ ነው። ሰባኪ ዋለ ከንቱ ነው፣ ከንቱ ነው፣ ከንቱ ነው። የዚህ ዓለም ሀብት ከንቱ ነው። እንደ ኗሪ ሰው ብዙ አመት ስደክም በዚህ ዓለም ንብረት ና ብለህ ብትጠራኝ በችበት ምን ልመልስ ነው ባንተ ፊት? ከንቱ ነው፣ ከንቱ ነው። ሰባኪ ዋ ነው የዚህ ዓለም ሀብት ከንቱ ነው ባለጸጋ ሆይ ለምን መዝገብህን ትሰበስባለህ ዛሬውን ስትፈለግ በፍጥነት ለመሄድ በሞት ተይዘህ ከንቱ ነው ከንቱ ነው ሰማኪ ዋለ ከንቱ ነው ከንቱ ነው ከንቱ ነው ሰው ሁሉ ከንቱ ይመስላል ዘመኑም እንደ ጥላ ያልፋል በቅጽበት አበባው ይረግፋል መታሰቢያውም ይጠፋል ከንቱ ነው ከንቱ ነው ሰማኪ ዋለ አሜን
አሽበቀይ ዘመር
እሺ ኔም ዘመራው 315 በአዲሱ መጻፋችን ታሃዩንተ ለካ መንጋሲ ጀመር ከመዳኔቴ ከኢየሱስ ጋር ተራይና በሰማይ ነው ታሃዩንተ ለካ ከንሲ ጀመር ታሃዩንተ ለካ በጆሲ መራኝ ወደ አባቴ ያቀርበኝ አብናየቼው ሊያነጋግረኝ ለዘለዓለም ሳይለየኝ ታይዋል ጠልቃ ደመናው ሲሄድ ፍራት አይሆንም ደግሞ ሞገድ ያ የደስታ ቀን የዓለም ፍጻሜ ይነጋልኛል ለሙሉ ድሜ ታይዋን ጠልቃ ሙታን ሲነሱ ደግሞ እንደገና ላያለቅሱ በመልካም አገር አንለያየም አብረን እንኖር ለዘላለም አሜን
አሜን አሜን። እግዚአብሔር ባርካችሁ ጸጋውን ያብዛላችሁ። ይቅርታችሁ ችግሩን ያልከፈተኝ ብሎ እንደገና ገርቼ ነው። እሺ ጌታ ይባርካችሁ ለግሩም መዝሙር። ሌላ
ምን ዘምራለሁ?
እሺ ጌታ ይባርክ።
እሺ 243 ከውዳሴ መዝሙር ይሰማል?
ይሰማል።
ኢየሱስ ሆይ ናምራኝ እንዳልተፋም ጠብቀኝ በፍቅር እጅ ምራኝ አጎልም አትለየኝ ምራኝ ምራኝ ሆይ ናምራኝ በመከራው አበር ውስጥ መድኃኒቴና ምራኝ የነፍሴ አምባ አንተ ነህ መከራ
ለምለም ነኝ መዘመር ፈልጋለሁ
ዘመር ይስተር ለምለም አይ ቲንክ አስቸግሯት አስተልኩ
እሺ ሁልጊዜ ሻሃለሁ የሚለውን 212 ዘምራለሁ ሁልጊዜ ሻሃለሁ ጸጋ አምላክ ሆይ እንዳንተ ድንቅ የለም ሰላምን የሚሰጥ እሻሃለሁ ጌታ በየቀኑ እሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ ሁልጊዜ እሻሃለሁ ከኔ አትራ ጌታ ፈተና ኃይል የለውም አንተ ከቀረብኸኝ እሻሃለሁ ጌታ በየሰዓቱ እሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ ሁልጊዜ እሻሃለሁ በደስታ በሐዘን ናና ከኔ ጋር ሆን ያለዚያ ጠፋለሁ እሻሃለሁ ጌታ በየሰዓቱ እሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ ሁልጊዜ እሻሃለሁ ፈቃድህን አስተምረኝ በእኔ ይፈጸም ተስፋ ልጅህን አድርገኝ እሻሃለሁ ጌታ በየቀኑ እሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ።
አሜን
አሜን አሜን። ይቅርታ ዛሬ ስልኬ አስቸግሮኝ ነበር። እግዚአብሔር ባርካችሁ ጸጋውን ያብዛላችሁ። ሁልጊዜ እሱን እንድንሻው እንድንፈልገው ጌታ አምላክ ይርዳን። ያ ሰዓታችን ሄዷል። በዝማሬ ያገለገላችሁን ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ። በድጋሜ አሁን ደግሞ ሰንበት ትምህርት የምንወያይበት የምናጠናበት ጊዜ ነው። የዛሬን ሰንበት ትምህርት የሚያወያየን የሚያስጠናን ዶክተር ጌታሁን ነው። ዶክተር ጌታሁን እንኳን ደህና መጣ። ጊዜውን ላንተ ሰጣለሁ። ጌታ ይባርክ። እያየሁት አይደለም። እስቲ ሌላ ሰው የተሰጠው ሰው አለ? ሌላ መዝሙር እየዘመራችሁ ቆዩ፣ ልደውል።
ዘምራለሁ።
እሺ፣ ጌታ ይባርክሽ፣ ዘምሪልን።
የጸሎት ስፍራ የሚለው በድሮ መጽሐፋችን 60 ኢየሱስ ለጸሎት ይጠብቀናል አስገራሚ ከሆነው ስፍራ በኢየሱስ ብርሃን ይበራልናል ከተዋበው የጸሎት ስፍራ አስገራሚው ስፍራ የሚጸለይበት የተዋበ የጸሎት ስፍራ ኢየሱስ ይጠብቀኝ በሩ ሊከፍትልኝ ወደሚያምረው የጸሎት ስፍራ ኢየሱስ ለጸሎት ይጠብቀኛል ችግሬን ሁሉ አቀርባለሁ የሚያጽናና ቃልም እሰማለሁ ከተዋበው የጸሎት ስፍራ አስገራሚው ስፍራ የሚጸለይበት የተዋበ የጸሎት ስፍራ ኢየሱስ ይጠብቀኝ በሩ ሊከፍትልኝ ወደሚያምረው የጸሎት ስፍራ ኢየሱስ ለጸሎት ይጠብቅሃል ከዚያ ልትገናኘው ይሻል ተንበርክከህ በረከት ተቀበል ከተዋበው የጸሎት ስፍራ አስገራሚው ስፍራ የሚጸለይበት የተዋበው የጸሎት ስፍራ ኢየሱስ ይጠብቀኝ በሩ ሊከፍትልኝ ወደሚያምረው የጸሎት ስፍራ።
አሜን 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 አሜን። እግዚአብሔር ባርክሽት ማዛ ጸጋውን ያብዛልሽ። ወደ ጸሎት ወደሚያምረው ስፍራ ወደ እሱ መቅረብ እንዴት መታደል ነው። ጌታም እንዲቀርበን ፈቃድ ይሁን። እሺ ዶክተር ጌታሁን እንኳን ደህና መጣ። ጊዜውን ላንተ ሰጣለሁ። ጌታ ይባርክ።
አሜን። የጌታ ልጆች በመድኃኒታችን በጌታ ስም ሰላም እላችኋለሁ። ይቅርታ ሌት ገባሁን። ጥሩ የመዝሙር ጊዜ እንደነበራችሁ ተስፋ አደርጋለሁ። ማዚ ስዘምር ነው የገባሁት። ዘምራችሁ ሁሉ እግዚአብሔር ይባርካችሁ። ጸሎታችን እንግዲህ የጸሎት ሳምንት ባለት የጸሎት ትምህርት ሳምንት ነው። የጸሎት በጸሎት ተዋጊዎች prayer warriors ይላል እና በጸሎት መዋጋት እንደሚችል እና ጸሎት ምን ያክል የሰማይ በር እንደሆነና በዚህ ምድርም በመንፈሳዊ ኑሯችን ዋናውን ቦታ ያዘ መሆኑን ስናጠና ነበር። የመግቢያ ጥቅሱ የተሰጠን መዝሙረ ዳዊት 116 ቁጥር 1 እና 2 ነው። በአማርኛው አጠር አድርጎ አስቀምጦታል። እሱን ላምብብ። 12ንም መጨመር ፈልጋለሁ። በተለይ እግዚአብሔር ድንቅ ነገርን አድርጎልኝ በሕይወቴ የጋብቻ ድልም በሰጠኝ ጊዜ የመረጥኩት ጥቅስ 116:12 ስለሆነ እሱንም ጨምራለሁ። እንዲህ ይላል፣ እግዚአብሔር የልመናን ድምጽ ሰምቷልና ወደድኩት፣ ጆሮን ወደ እኔ አዘንብሏልና በዘመኔ ሁሉ ጠራዋለሁ። ቁጥር 12 ስላደረገልኝ ውለታ ሁሉ ለእግዚአብሔር ምን መልሳለሁ? እንጸልይ። እግዚአብሔር አባታችን ሆይ ስለወደድከን ነው የምንወድህ። ስለጠቀምከን አባት ሆይ ጥቅምን አይተናል፣ በረከትን አይተናል። ፈጠርከን ድንቅና ውብ አድርገህ እንደገና ደግሞ ኃጢአት ወደዚህ ምድር በመጣች ጊዜ ጌታ አምላክ ሆይ አንተ ከኃጢአት ከጨለማ ከሞት በልጅ መስዋዕትነት እኛ መሞት ሲገባን መድኃኒታችን ኢየሱስ ክርስቶስ ለእኛ ቦታ ወስዶ ስለሞተና ከአንተ ጋር ስላስታረቀን አንተም ይህንን ፈቃድ ጌታ አምላክ ሆይ ፍቅር በዝቶ ልጅን አሳልፈ መስጠት እንዴት ከባድ ነው! ይህን ብዙዎቻችን ማስተዋል አንችልም። እባክህ የሚያስተውል ልብ አንተ እንድትሰጠን እንግዲህ በዚህ ምድር አንተን እንድንገናኝ ያቀድከው አንደኛው መጽሐፍ ቅዱስ ነው። እንደገና ሁለተኛው መንፈስ ቅዱስ መላእክቶችን ሁሉ እየላክ የምታናግረን የምትጠብቀን። በዚሁም ደግሞ አባት ሆይ ቀጥታ መድኃኒታችን ኢየሱስ ክርስቶስ መጋረጃውን ስላስወገደልን ወደ አንተ ዙፋን በጸሎት መቅረብን ማረክ ስለሰጠህን ተመስገን። ብዙዎች ይህን ምስጢር አቁም አምላክ ነው ብሎ አምላካቸውን ለማስደሰት ብዙ ሰውነታቸውንም ያጎሳቁላሉ፣ ያሰቃያሉ። አምላክም ላልሆነ በስተጀርባ ግን ጠላት ሰይጣንና ገዳይ ብቻ አለ። ይህንን እንግዲህ ከጥበበኞች ሰውረ ለነዚህ ለሕፃናት ስለገለጥክ አመሰግናለሁ ያለው መድኃኒታችን ኢየሱስ ክርስቶስ ተመስገን። ጌታ አምላክ ሆይ ለዚህ ቴሌኮንፈረንስ እናመሰግናለን። ብዙ አገልጋዮች በዚህ ቦታ ተገኝቶ ደግሞ ያንተን ቃል ስለሚያሰሙን በሰንበት ትምህርትም እንደዚሁ ስንወያይ ጌታ አምላክ ሆይ በእያንዳንዳችን ሕይወት ያስቀመጥከውን ስንለዋወጥ አንተ እንድታስተምረን በጌታ ኢየሱስ ክርስቶስ ስም አሜን። እንግዲህ ብዙ ስለ ጸሎት ሲጠና ነበረ። ብዙዎች በጸሎት በመበርታት አካሄዳቸውን ከእግዚአብሔር ጋር እንዳደረጉ እንደ ሄኖክ አይነቱ ደግሞ እግዚአብሔር ወስዷቸው እስከነ ሕይወታቸው እንደነ ሙሴ ያሉ እንደ ኤልያስ ያሉ በሰማይ እንደሚገኙ መጽሐፍ ቅዱስ ይናገራል። ሌሎችም ክርስቶስ በተነሳ ጊዜ ከእሱ ጋር ተነሱ የሚል ብዙ ከእግዚአብሔር ጋር ሕይወታቸውን ያስተካከሉ አሁን እንኳን በሰማይ እንዳሉ መጽሐፍ ቅዱስ ይናገራል። ነገር ግን ከጌታ ጋር ብዙ የተራመዱት እነ ዳዊት እነ መጥምቁ ዮሐንስ የመሳሰሉት ደግሞ በተለይ ዳዊትም ቃሉ ይናገራል፣ አሁንም መቃብሩ በእኛ ዘንድ አይደለም ወይ? ይህን ደግሞ ያረከው አንተ እንደምትገለጥና ጌታ ተገልጦ የዘላለም ህይወት እንደሚሰጠን ያን እናስተውላለን። እቺ ወደ ዛሬ ወደ ሐርኖሱ በምንሄድበት ጊዜ ስለ ሙሴ ለ መሪነት በተመረጠ ጊዜ ለህዝቡ ያደረገውን የማማለድ ጸሎቶች ነው የምናየው። የማማለድ ጸሎት በጣም አስፈላጊ እንደሆነ እግዚአብሔርም የሚፈቅደው እንደሆነ ይሄ እንግዲህ በእኛ በዘመኑ በመጽሐፍ ቅዱስ በሚያስተምረው የማማለድ ጸሎት እኛ ስናማልድ ከሌላው የበለጠ ጻድቅ ሆነን ወይም ደግሞ ሌሎች ወደ እግዚአብሔር መቅረብ ስለማይችሉ ሳይሆን ይህ የእግዚአብሔር መንገድ ነው። አንዱ ለሌላው እንዲጸልይ እግዚአብሔር ያቀደውና የፈቀደው ነው። ይሄ አይ ቲንክ ለሌላው በምንጸልይበት ጊዜ የእግዚአብሔርን ጸባይ እናንጸባርቃለን። እግዚአብሔር ፍቅር ነው። ለሌላው ግድ ሲለን የእግዚአብሔርን ፍቅር እንገልጻለን። እንግዲህ መድኃኒታችን ኢየሱስ ክርስቶስ ያደረገውን ጸሎት በዚህ ምድር በተመላለሰበት ጊዜ በእውነት እኔና እናንተን ወደ እግዚአብሔር ፊት እንዴት እንዳቀረበን ከዛም እንግዲህ ሙሴ ክርስቶስን የሚያመላክት እንደሆነ ታይፕ እና አንቲ ታይፕ ይሉታል በእንግሊዘኛው እና ይሄ በተለይ ሙሴ ክርስቶስን ቦታ እንደወሰደ ስል ማለት እሱን እንደሚያስተምረን ክርስቶስን እንደሚገልጽ የሚያሳየውን ትምህርቶች ዛሬ እናጠናለን አብዛኛውን። እሺ እንግዲህ ብዙ ጥቅሶች ተሰጥቷል። በጥቅስ እንድትተባበሩኝ እጠይቃለሁ። በዚህም ስናይ ዘጸአት ምዕራፍ 23 ይቅርታ ዘጸአት ምዕራፍ 32 31 እና 32 ላይ ያለውን ስለ ሙሴ ጸሎት ከዚህ ጥቅስ ምን እንማራለን ይላል። ዘጸአት ምዕራፍ 32 31 እና 32 እንግዲህ እሺ ጌታ ይባርክሽ። ሌላ ሰው ደግሞ በዚሁ እንድትተባበሩኝ የምጠይቀው ማዚ ስታነብልን ሌላው የተሰጠው እዚህ ላይ ዘጸአት ምዕራፍ 15 25 እና 17 ከ2 እስከ 4 የሚለውን ነው። እሺ
32 ቁጥር ስንት?
31 እና 32
ቁጥር 31 እና 32 ሙሴም ወደ እግዚአብሔር ተመልሶ ወዮ፣ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍኸው መጽሐፍ እባክህ ደምስሰኝ አለ።
እሺ ይሄ እንግዲህ እግዚአብሔር አስርቱ ትእዛዛትን ለሙሴ በማስተማርና በእጁ ጽፎ በሰጠበት ወቅት 40 ቀንና 40 ሌሊት በሲና ተራራ ላይ ነበረ ሙሴ። አይ ይሄ ያመጣን ሙሴ ምን እንደሆነ አናቅም ብለው ትዝ ይላቸዋል። ሚክስድ መልቲቲዩድ ከነሱ ጋር ሄዶ ስለነበረ አሮንን በቃ አምላክ ስራልን ብለው ከግብጽ ያየውን ጥጃ ወርቅ ሰርተው እሱን ሲያመልኩ በተመለሰ ጊዜ በጣም ልብ የሚሰብር ተመልከቱ፣ እናንተ ለህዝቡ ስትሉ ለፍታችሁ በጾም በጸሎት 40 ቀን ስትቃትቱ እነዛ ምጸልዩላቸው ሰዎች ደግሞ በእውነት ራሳቸውን ሲያረክሱ ወደ ርኩሰት ሲሄዱ ወደ ጣዖት አምልኮ ሲሄዱ እንዴት ልብ የሚሰብር ነው። እና ሙሴም እንደምታውቁት በእጁ ያለውን ጽላት ሰበረ። ነገር ግን በዛው ደግሞ ተመልሶ ምን አደረገ? ወገኖች ሆይ ጌታ ሆይ ይቅር በላቸው። እኔና እናንተ እንግዲህ እንደዚሁ በእውነት በአገልግሎትም ስንጠራ አብሮ እንደዚህ እንደ ማገልገል ራሳቸውን የሚያረክሱትን የተቃራኒ የሚፈጽሙትን እነዚህም አይረቡ ብለን ከቤተ ክርስቲያን አባረን ከእነሱ ጋር ምን ግንኙነት አለን ብለን ራሳችን ብዙዎቻችን እንለያለን። ነገር ግን ከሙሴ የምንማረው እዚህ ላይ እንደምታዩት በቃ ተመልሶ እንደገና በዛ ንዴትም ውስጥ ቢሆን ለነሱም ይቅርታ አድርጎ ራሱን በእግዚአብሔር ፊት አዋርዶ እንደገና ሌላ 40 ቀንና ሌሊት እግዚአብሔርን ማግኖ በሰበርኮ ፋንታ ድንጋውን ጠርበ አንጣብሎት እንደገና እግዚአብሔር በእጁ ሁለተኛ ጊዜ አስርቱ ትእዛዛትን እንደጻፈና ህዝቡንም ይቅር እንዳለ በዛ ወቅት እንደምታውቁት ሌዊ ወገን የተመረጠው ያኔ ነው። ከእግዚአብሔር ወገን ሆናችሁ ራሳችሁን ለዩ ሲባል እነሱ ነበሩ ወደ ሙሴ ሄዱት። አሮንም እንደዛ ህዝቡን ቢያስተም እኔ እግዚአብሔር ይሻለኛል ብሎ ራሱን ለይቶ ያው እንደም የቅስና ማረጉ እንደቀጠለለት እናያለን። ይሄ ሁሉም ያስተምረን ምንድነው ወገኖች? ጸሎት በእውነት የጻድቃን ጸሎት ኃያልና ታላቅ ነገር ያደርጋል። ያገሩን ህዝብ ሁሉ እኮ ያዳነ ነው ወገኖች። አንድ ሰው ጸልዮ ብዙዎቻችን ብንጸልይ ደግሞ እግዚአብሔር ስንት ነገር ያደርጋል። እሺ የሚቀጥለው ጥቅስ ወይም በዚህ ላይ ሐሳብ መስጠት ካለ ሐሳብ ስጡ። አለዛ ሙሴ በእውነት በድፍረት በእግዚአብሔር ሌላውን ሰው ይዞ በጸሎት ላይ እንደቀረበ ነው። ዘጸአት ምዕራፍ 15 25 እና 17 2 እና 6
እኔ አነባለሁ።
እሺ ጌታ እህቴ ለምለም ጌታ ይባርክ። እሺ
እሺ ዘጸአት 15 ቁጥር 8
ዘጸአት 15 25
እሺ
ከዛ ደግሞ እዛው 17 ከሁለት እስከ አራት በዛው ታነብልናለሽ።
25 እንዲህ ይላል፣ ወደ እግዚአብሔር ጮህ፣ እግዚአብሔርም እንጨት አሳየው፣ በውሃውም ላይ ጣለው፣ በውሃውም ጠፈጠፈ፣ በዚያም ፍርሃትና ፍርድን አደረገለት። ያነ በዚያም ፈተናቸው፣ እርሱም አንተ ያምላክን የእግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ አይ ቲንክ ተዛዙንም ብታዳምጥ ፍርሃቴንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም እኔ ፈዋሽ እግዚአብሔር ነኝና አለ። እስከ 6 ነው
ያነበብኩት። 15 ላይ ነው ያነበብኩት። 15 25
15 ምዕራፍ 15 ቁጥር 26 የሚለው ነው።
ኦኬ እኔ በኔ በሰንበት ትምህርት የሚለው ከዛ ሙሴ ወደ እግዚአብሔር ያዌ ጮኸ፣ እግዚአብሔርም አንዲት ዛፍ አሳየው፣ እንጨቱንም ወደ ውሃው ጣላት። ኦኬ ውሃውንም ጣፋጭ ሆነ። ከዚያም እግዚአብሔር ህግና ስርዓት አበጀላቸው፣ በዚያም ስፍራ ፈተናቸው። አዎ ይሄ ያ መራራ በነበረበት ጊዜ ነው ያ ውሃውና ይሄንን እግዚአብሔር ደግሞ ያ ሙሴ ወደ እነሱ በጮኸ ጊዜ እሺ እግዚአብሔር ስለ 17 2 እና እሺ 17 2 እስከ 6 ማንብብልን።
እሺ እንዲህ ይላል፣ ህዝቡ ሙሴን ተጣሉት፣ የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርስ ለምን ትፈትናላችሁ አላቸው። ህዝቡም በዚያ ስፍራ ውሃ ተጠሙ፣ እኛንና ልጆቻችንን ከብቶቻችንንም በጥማት ልትገለን ለምን ከግብጽ አወጣህን ሲሉ በሙሴ ላይ አንጎራጎሩ። ሙሴንም ሊወግሩት ቀርበዋል። በዚያም ህዝቡ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴን በህዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ካንተ ጋር ውሰድ፣ ወንዙንም የመታህበትን በትር በእጅህ ይዛት ሂድ፣ እነሆ እኔ በዚያ በኮረብታ በአለት ላይ በፊትህ ቆማለሁ፣ አለቲቱንም ትመታታለህ፣ ህዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው።
እግዚአብሔር ይባርክሽ። ተመልከቱ ወገኖች ሆይ፣ የእስራኤል ህዝብ ያን ያክል ህዝብ፣ በብዙ ህዝብ እግዚአብሔር ከድንጋይ ውሃ ያፈለቀላቸው እና በእነሱ ጩኸት ቢሆን እዛው ተጠምቶ ያልቃል እንጂ የሚሆን ነገር የለም። ዘዴው ምንድነው? ወደ እግዚአብሔር መጮህ፣ ወደ እግዚአብሔር ጸሎት ማድረግ፣ ልመናችንን ወደ እግዚአብሔር ማቅረብ። እና ሙሴ እንደምታዩት ከጊዜ እስከ ጊዜ ወዲ ነው የሚጮህ፣ ለምን በእኔ ትጣላላችሁ? ወደ ምን ይሁ? ወደ አዳኙ፣ ወደሚሰጠው፣ ወደ እግዚአብሔር ይሁ። እና እግዚአብሔር እንዴት በመካከላቸው ጸሎት እንዳደረገ የሚያሳይ ነው። ምግብም በተቸገሩ ጊዜ እግዚአብሔር ከሰማይ መና ነው የወረደው፣ እሱም በጸሎት ነው። በቃ እግዚአብሔር ነገ የሚያደርገውን ታያላችሁ ብሎ እና ከጊዜ ወደ ጊዜ በሙሉ የምናየው እንግዲህ እግዚአብሔር ምን ያክል እኔና እናንተ ይህን ትልቅ ትምህርት እንግዲህ የምንማረው በጸሎት በእግዚአብሔር ፊት በምንቀርብበት ጊዜ ለሌሎቹ ያለውን ታላቅ በረከት እግዚአብሔር በእኔና በእናንተ ጸሎት አማካኝነት በአማኞቹ አማካኝነት ሊያፈስ ይችላል። ልክ ከዚሁ ደግሞ ዘሁልቅ 11:21-22 ላይ በተራቡ ጊዜም ቅድም እንደጠቀስኩት ይህንን ነው። እንደገና ዘሁልቅ 11:11-15 ይህንኑ እናገኛለን። እግዚአብሔር የመላእክትን ምግብ ሰጣቸው ይላል ከሰማይ ወርዶ። ስለዚህ በተጨነቅን ጊዜ በተቸገርን ጊዜ ጩኸታችን ወደ እግዚአብሔር መሆን አለበት። እሱ ለምንድን ነው? እሱ ፈጣሪያችን ነው። በልጁ ምክንያት እኔና እናንተን ካዳንን ምን ያክል ፍቅሩ ለእኔና ለእናንተ ጥልቅ መሆኑን መገንዘብና መረዳት አለብን። እግዚአብሔር ፍቅሩ በእኔና በእናንተ መልካምነትና በእኔና በእናንተ ኃጢአት የሚወሰን አለም የእግዚአብሔር ፍቅር በቃ ተፈጥሮ ምንድን ነው? እግዚአብሔር ፍቅር ነው። እና የአንድ ሰው ተፈጥሮ ከሆነ የእናንተ ጸባይ መለዋወጥ ያን ተፈጥሮ ሊለውጠው አይችልም። እግዚአብሔር እጁን ዘርግቶ ኑ ወደ እኔ መልካሙ ቦታ አለ እያለ እና እንግዲህ ከሙሴ የምንማረው እነዚህን ነገሮች ነው። እስቲ እዚህ ላይ ሀሳብ ያላቸው ጭማሪ ያላቸው ከዛም ብዙ ጥቅሶች የተሰጡ አሉ። ዛሬ እነሱንም ቶሎ ቶሎ ብለን ማየት እንችላለን። በተለይ እንግዲህ ህዝቡን ሰብስቦ ጸጥ ያለ ይመስለኛል። ህዝቡን ሰብስቦ የመጨረሻ መሰናበቻ የተናገራቸው ዘዳግም መጽሐፍ ውስጥ ነው። ሁሉን የከለሰው ከመጀመሪያው ጀምሮ የእግዚአብሔርን ጥሪ ከግብፅ እንዴት እንዳወጣቸው እና በዛ በተመላለሱበት ቦታ ሁሉ እግዚአብሔር እንዴት ልመናቸውን ሰምቶ ህይወታቸውን አትርፎ ወደ ተስፋው ምድር ሊገቡ ባሉ ጊዜ መሆን ያለበትን ተስፋው ምድር በገቡ ጊዜ መሆን ያለበትን ሁሉ ሲያስረዳቸው ይሄን በጸሎት ያካሄደውን ሁሉ ሲደግምላቸው እናያለን። እሺ ያወጣልን ዘዳግም 9:19-25 ዘዳግም 9:19-25 ከዛ 10:10 አንድ ላይ እናያለን።
አነባለሁ። 9:19
ከዛ አልፈሽ 25
አስራ ስምንት እና 19 የተያያዘ ነው።
እሺ
ኦኬ። ስለሰራችሁት ኃጢአት ሁሉ እርሱንም ስለማስቆጣት ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራው እንደፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቁ። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በዚያን ጊዜ ደግሞ ሰማኝ። አሜን። 25 እግዚአብሔርም አጠፋችኋለሁ ብሎ ስለተናገረ በወደኩበት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደኩ።
እንግዲህ ተመልከቱ ወገኖች ወይ መድኃኒታችን ኢየሱስ ክርስቶስ እሱ ራሱ ነው ሙሴን ያንን የእስራኤል ልጆችን ከግብጽ እንዲወጡ ያደረገው። ያን ደግሞ ያደረገበት ምክንያት ምንድን ነው? ለአብርሃም በዘር ሁሉ የዓለም ሕዝብ ይባረክ ዘንድ የተባለው ይፈጸም ዘንድ፣ እኔና እናንተ እንባረክ ዘንድ እግዚአብሔር ያንን ሁሉ እቅድ ያደረገው እስራኤሎች በዛ ያለፉት ሙሴን እግዚአብሔር አጽንቶት ጾም ጸሎት ያደረገው በእውነት የዓለምን ሕዝብ ሁሉ ለማዳን ነው፣ መሲ እንዲመጣ ነው። ዛሬም እንግዲህ መሲ ደግሞ መምጣቱ ነው። እኔና እናንተን ይህንን የሶስቱ መላእክት መልእክት የዓለምን የመጨረሻውን ማስጠንቀቂያ ራሳችን አውቀን ኖረንበት ለሌላው እንድንመሰክር ታላቅ ጥሪ ነው። ሙሴ ማን ነው ተብሎ በሚታይበት ጊዜ እንግዲህ ከባሪያ በእስራኤል እንግዲህ ባሪያዎች ነበሩ እነሱ። ከባሪያ የተወለደ ብሎ ነው ግብፃውያን የሚያውቁት። እግዚአብሔር ግን የሚያውቀው ማን ነው? ልዑል የእግዚአብሔር ተወካይ አድርጎ ነው የሚያውቀው። ዓለም እንዴት እንደሚያውቀን ሳይሆን ዋና ነገሩ ወገኖች ሆይ እግዚአብሔር እንዴት እንደሚያውቀን፣ እኔና እናንተ ደግሞ ለሱ ምላሽ በጸሎት በፊቱ ስንንበረከክ ሌላውን በጸሎት ይዘን በምንቀርብበት ጊዜ እግዚአብሔር እነዚህ ድንቅ ነገሮችን ያደርጋል። እስቲ ሀሳብ እዚህ ላይ እንግዲህ እግዚአብሔር እንደ ሙሴ ዛሬ እኔና እናንተን ሊሰማን ይችላል ወይ? እኔና እናንተስ እንደ ሙሴ ለሕዝባችን ወይ ለወገናችን ወይ ለቤተ ክርስቲያናችን እንደዚህ እንጸልያለን ወይ? ሙሉ ሕይወታችን ለእሱ ስራ አሳልፈን እንሰጣለን ወይ? እስቲ በዚህ ላይ ሀሳብ እስቲ እንድትጨምሩ። ይህንም ማድረግ አለብን ወይ? ይህን እንዳናደርግስ የሚከለክልን ምንድን ነው? እንግዲህ ከዘዳግም ስለ ጋር ስለተያያዘ አስር አስርንም ላንብበውና ለዚህ እስቲ ሀሳብ ምላሽ ስጡ። ቁጥር አስር አስር ዘዳግም፣ እኔም በመጀመሪያ ጊዜ እንዳደረግኩት በተራራው ላይ 40 ቀንና 40 ሌሊት ቆየው። በዚህ ጊዜም እግዚአብሔር እንደገና ሰማኝ። እግዚአብሔር አንተን ሊያጠፋ አልፈቀደም። ሙሴ ስንት ጊዜ ነው 40 ቀንና 40 ሌሊት የጸለየው? ቢያንስ እንግዲህ ሁለቴ አለዛም ሶስቴ ነው የሚመስለው እዚህ ላይ እንደምናየው። መድኃኒታችን ኢየሱስ ክርስቶስ ወደ ወንጌልም በሚገባበት ጊዜ 40 ቀንና 40 ሌሊት ነው የጸለየው። ከዲያብሎስም ሊፈተን መንፈስ ወሰደው ይላል። ያን የቆየው 40 ቀንና 40 ሌሊት ነው። ያንም እንግዲህ በዛ ወቅት መድኃኒታችን ኢየሱስ ክርስቶስ በጸሎት ለዓለም ሕዝብ ሁሉ የተጋበት ጊዜ እንደሆነ እናያለን። ስለዚህ ወገኖቼ ወይ ለሌላው መጸለይ ኢንተርሴሶሪ ፕሬየር የማማለድ ጸሎት ምን ያክል አስፈላጊ እንደሆነ በዚህ ወቅት ያስተምረናል። እሺ።
ሄሎ።
አቤት። ሁሉ
እዚህ በጣም ታላቅ የሆነ ነገር ነው የሚናገረው። የሙሴን እና የእስራኤልን ታሪክ እኔ ሳነበው እንደገና ብዙ ጊዜ ሄጀበታለሁ፣ ግን አሁን ተመልሼ ሳየው እንደገና በጣም እየገረመኝ ነው ያለው እና ሙሴ ለዚህ አመፀኛ ህዝብ ያደረገው ምልጃ ስመለከት እኔ በሆነ ምንድን ነበር የማደርገው? ይህንን አመፀኛ ህዝብ፣ ይሄ ልብ ደንዳና ህዝብ፣ የማይሰማ ህዝብ አንዴ ላጥፋው ልደምሰውና አንተን ላላቅ ህዝብ አድርግሃለሁ ሲለው ሙሴ ግን የመረጠው ምን ነበር? እኔ ብሆን ምናልባት አያችሁ፣ እኔ እንዲህ አድርጌ እነ እከሌን እነዚህ ምዕመናንን እዚህ ቤተ ክርስቲያን እዚህ ቦታ በዚህ ሁሉ አድርጌ ይሄን ያላት መቄ ውለታው ይላቸው ከዚያ በኋላ እነሱ ግን እንዲህ አደረጉኝና እግዚአብሔር ደግሞ እኔን እንዲህ አደረገልኝ ይገርማችኋል እንዴት እግዚአብሔር እኔን እንዴት እንዳከበረኝ ታያላችሁ ብለን በጉባኤ ፊት ለመናገር አፋችንን ከፍተን በቃ ራሳችንን ከፍ ለማድረግ ታላቅ ለማድረግ ጻድቅ ለማድረግ እንደምንሞክር ነው የሚታየኝ ከኛ ሁኔታ ሙሴ ግን እንደዚህ ሲያደርግ አናይም ጌታ ሆይ ይህንን ታላቅነት ይቅርብኝና በእነርሱ ፈንታ እኔን ቀጣኝ እኔን አጥፋኝና እነሱን ማራቸው ይሄ የክርስቶስ ባህሪ ነው ቀጥታ እዚያ እንዳለ ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ጻድቃንን የሚሰሙ የሚያደምጡ ገና ኃጢአተኞች ሳለን ነው የሚለው አመጸኞች እንደውም ሊገድሉት ሁሉ የተከታተሉት የረገሙት የሰደቡት በድንጋይ ይወጉት በገደል ውስጥ ሊጥሉት ስንት ጊዜ የሞከሩትን ስለነሱ አነባ ሙሴም ይህንኑ ነው ያደረገው የእግዚአብሔር መንፈስ በሰዎች ልብ ውስጥ ሲገባ የሰዎችን ልብ የእግዚአብሔር መንፈስ ሲገዛ ወገኖቼ የሚሆነውን ከነዚህ ቅዱሳን ሰዎች የምናየው ይሄ ነው ልንማረው የምንችለው ነገር አብርሃምም እኮ ሙሴ እስራኤላውያን ወገኖቹ የአገሩ ሰዎች የትውልድ ሰዎች ስለሆኑ ነው አይደለም አይደለም እዚያ የነበሩ የተቀላቀሉ እነሱን ወደ ኋላ ጎትቷቸው የነበሩ ግብጻውያን ሁሉ ነበሩ ለይቶ አላለም እነዚያን ግብጻውያን ቅልቅሎችን አጥፋቸውና ባክን የአብርሃም ልጆችን ግን ማራቸው ብሎ ለይቶ ማልጸለየም በፍጹም አብርሃምን እንመለከታለን ሰዶምና ገሞራን የመሰለ ክፉ ህዝብ መጥፋት ያለበት ህዝብ እግዚአብሔር የፈረደበት ህዝብ ስለነሱ ማለደ የእግዚአብሔር መንፈስ ያደረበት ሰው የተለየ ነው የሚሆነው እና እኔ ራሴን በእነሱ ውስጥ ሳስቀምጥ እኔ የእግዚአብሔር መንፈስ ገና ያስፈልገኛል እኔ እዚያ ላይ ያልደረስኩም እንዴው እንድሸማቀቅ እንድደበቅ ነው የሚያደርግ ይሄ እንድንደበቅ የሚያደርግ ነገር ነው የሚያሳፍር ነው ወገኖቼ አመታት አስቆጥረን የእግዚአብሔር መንፈስ በእኛ ውስጥ እንዲሰራ እንግዲህ ከራሴ ነው ያስቀመጥኩ ያለው ማንንም ለመውቀስ አይደለም እዚህ የምናገረው ናልባት አንዳንዶቻችሁ ምንድነው የሚለው ምትሉ እንዳል ከራሴ እያየሁ ነው የምናገረው የእግዚአብሔር መንፈስ አድሮባችሁ እንደዚህ አይነት ሁኔታ የሙሴ አይነት ሁኔታ ያላችሁ ካላችሁ እግዚአብሔር ይባርካችሁ የታደላችሁ ናችሁ እኔ ግን የምማረው የማየው እንደዚህ ያለ ነገር ገና ያስፈልገናል በትንንሽ ነገር የምንቆጣ የምናዝን አቆራ የምናቆርፍ አላገለግልም አልገባም አልመለስም የምንል ዝዎች ነን ወገኖች ስለዚህ እኔ ከሙሴ ከዚህ የምማረው ይሄንን አመጸኛ የሆነውን ህዝብ አንድ ጊዜ አይደለም ደጋግሞ እንዳውም ዝም ብሎ መለመን አይደለም በጾምና በጸሎት 40 ቀንና 40 ሌሊት ሶስት ጊዜ ነው 40 ቀን የጾመው ያሳያችሁ ኃጢአተኛ አመጸኛ ከመጣፋ እኔ ልጥፋ ምህረትን አድርግ ብሎ እግዚአብሔርን ሲማጸን ስለዚህ ወገኖቼ እኛ ምክንያት የሚባል እዚህ ውስጥ በፍጹም አፋችንን እንድንይዝ ነው የሚያደርገን እንደ ኢዮብ አፍየን እጄን በአፍየ ላይ ጭናለሁ የሚያሰኝ ነገር ነው እዚህ የሚታየኝ እኔ የኖርኩበት ከዚህ በኋላ አልናገርም የሚያሰኝ አልናገርም የሚለው ያንተ መንፈስ ካን መራኝ በስተቀር ይቅርብኝ የሚያሰኝ ነውና እግዚአብሔር ይርዳን ነው የምለው እኔ እግዚአብሔር ይርዳን ጌታ ይባርካችሁ ላይ መናገር አልፈልግም
አሜን አሜን እግዚአብሔር ይስጥልን ፓስተር ተወልደ ወገኖች ሆይ እንግዲህ ለምንድን ነው አሁን ፓስተር ተወልደ እንዳለው እኛ በእውነት እንደዚህ ሰብከናቸው ረድተን ምናምን ሲያጠፉ በቃ የምናዝንባቸው ለምንድን ነው? የምናየው ይሄን መጥፎ ነገር የሰሩት እነዛ ሰዎች እንደሆኑ አድርገን ብቻ ስለምናይ ይመስለኛል። ጌታ ክርስቶስ እነ ሙሴ ያዩት ጌታ ክርስቶስ ያየው ማን ነው? በሰው ጥፋት በስተጀርባ ያለው ጠላት እንደሆነ የሚያስድ ከእግዚአብሔር መንገድ የሚነጥቀን ጠላት ሰይጣንና መንፈሱ እንደሆነ ርኩሳን መናፍስት እንደሆኑ ያንን በምናይበት ጊዜ ወገኖች ሆይ ያ ሰው ሊድን እንደሚችል የክርስቶስ ደም ሊያድነው እንደሚችል ስለምናቅ ለነዛ ጠላት እንደውም ያጎሳቆላቸው እንደዚህ መጥፎ ነገር እንዲሰሩ ያረጋቸውን ጠላት እግዚአብሔር እንዲያስወግደው ለነዛ ሰዎች የመጸለይ ፍላጎት ይኖረናል። እና ባጭሩ ምን ለማለት ነው? በቤተሰብም ጥል ቢሆን በቤተክርስቲያንም በቸርች አካባቢ ጥል እንደዚህ ጭቅጭቅ እንደ ይሄ ሰው እንዴት እንዲያረጋል አጸያፊ ነገር የምንለው በስተጀርባው ያን ሰው የፈተነው ጠላት መሆኑን እና እግዚአብሔር ከዛ ጠላት እንዲያስወግደው መጸለይ አስፈላጊ እንደሆነ ነው። ለህዝብ እንግዲህ መጸለይ አስፈላጊ ነው። ሌላ ሰው ጌታ ይባርካችሁ፣ ጥሩ ሐሳብ ነው። ሌላ ሰው
ሄሎ።
አቤት ማይ
ጥናት የእግዚአብሔር ጥናት ሲኖረን ነው እንደዚህ ማድረግ የምንችለው። ይሄ ከሰው ባህሪ የተለየ ነው፣ ከተፈጥሯችን የተለየ ነው። እነዚህ ሰዎች እኮ ሊወግሩት በቃ ሊያጠፉት በቃ ሌላ መሪን መርጠው ሊመለሱ የሚፈልጉ ሰዎች ናቸው። ከእሱ ሀሳብ ጋር የሚስማሙም አይደሉም። ትልቅ በቃ ድምፁን የማይሰሙ አመፀኛ፣ አንገተ ደንዳና የሆኑ ሰዎች ናቸው እና በጣም ልብ የሚያደክሙ ማለት የሚያሰለችው ማለት ነው። ግን ቅናት ነበረው ሙሴ። ቅናቱ ምንድን ነው? ለእግዚአብሔር እኮ የነገረው ምንድን ነው? ኧረ ሰው ምን ይላል? እነዚህ አህዛብ ነገስታት ምን ይላሉ? ያንተ ስም በመጥፎ ይነሳል። በቃ ለእግዚአብሔር ቅናት ነበረው፣ የእግዚአብሔር ስም በመጥፎ እንዳይነሳ በመልካም ብቻ እንዲወሳ የእግዚአብሔር ስም። ህዝቡን አውጥቶ በመልካም አሳረፋቸው። በቃ ከባርነት አውጥቶ እውነትም እንደተናገረው ለምለም ወደሆነ ማርና ወተት ወደምታፈስ ሀገር አደረሳቸው። ህዝቡን ተሸክሞ የእውነትም እንደሱ ነው ያደረገው እግዚአብሔር ተብሎ እንዲወራ መጨረሻው ያማረ እንዲሆን ስለ ራሱ ሳይሆን ስለ እግዚአብሔር የቀና ነበረ። እንትናንም ስንመለከት ጳውሎስ አሁን ለሚያስሩት ለሚያንገላቱት ሐዋርያት በሙሉ ሲያለቅሱ ሲጸልዩ የምናየው ቅናት ስላላቸው ነው። የእግዚአብሔር ቅናት ማለት ነው። እና ያ ያስፈልገናል። ያ ከሌለን በልባችን ውስጥ ጠላት ጠላት ነው። ምንም ከሱ ኋላ ያለውን ገፊውን ኃይል አንመለከትም። በቃ ያ ሰው ጠላታችን ነው። ከሱ ጋር እንፋለማለን። ዝም ብለን እርስ በርሳችን እንጠፋፋለን። ቤተክርስቲያን ውስጥ ሌላ ቦታ አይደለም፣ ቤተክርስቲያን ውስጥ በጌታ ያመነን እንኳን ልንጸልይለት እሱም ሊያጠፋን ነው፣ እኛም ልናጠፋው ነው። መልስ ምት ነው የምናዘጋጀው። ጥናት የለንም በውስጣችን። የእግዚአብሔር ስም ይሰደባል፣ የእግዚአብሔር ስም ይጠፋል፣ የእግዚአብሔር ቤት ስም በመጥፎ ይነሳል የሚል ያ ቅናት ውስጣችን ሊያድር ይገባል። ያ ደግሞ የእግዚአብሔርን ባህሪ በሚገባ ስንረዳ ያ ቅናት ሊያድርብን የሚችለው እና እግዚአብሔርን በደንብ እንወቀው፣ እንቅረበው፣ እንጠጋው። እንደ ሙሴ እንከሱ ጋር ጊዜ 40 ቀንና 40 ሌሊት ሳልበላ ሳልጠጣ ይላል በፊቱ ተደፍቼ። እግዚአብሔር ይርዳል።
አሜን፣ አሜን። እንግዲህ ሙሴ ወገኖች ወይ 40 ዓመት ከህፃነቱ ጀምሮ በግብፅ ካሳለፈው በኋላ በሲና በረሃ 40 ዓመት ከእግዚአብሔር ጋር ነው ያሳለፈው። በዛ ቦታ የእግዚአብሔር ማንነት ተማረ። እንደውም የኢዮብን መጽሐፍ እዛ ሆኖ ነው የጻፈው የሚባል እምነት አለ። ሙሴ እንግዲህ እግዚአብሔርን እየተለማመደ ሲላክም ኧረ እኔን አትላክ ሌላ ሰው ላክ ሁሉ ብሎ ሲከራከር፣ እግዚአብሔር ግን አንተና ዱላህ ናችሁ ምትሄዱት ብሎ እንደመረጠ እና እግዚአብሔር በእውነት ልባችንን ለሱ ከሰጠን እና አንተና ያስካ ዱላ ብሎ የትልቅ ድንቅ ነገርን ያደረገው እግዚአብሔር አሁንም ስራውን ይሰራል። ሙሴ በጣም በመቃረቡ ወደ እግዚአብሔር ጻድ 33 13 ላይ እዚህ ተጠቅሷል፣ ጌታ ሆይ እንደው በቃ እስቲ አላማህን አሳየኝ ክብርህን አሳየኝ ባለው ጊዜ እግዚአብሔር የተለየ ቦታ እንዲሄድ በአለቱ መካከል ሸሸገው ይላል። ያ የተሰነጠቀው አለት ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። በጸጋው በእግዚአብሔር ፊት የቀረበበት ዓለም ሳይፈጠር የታረደው በግ መድኃኒታችን ኢየሱስ ክርስቶስ ነው። ከዛ ምን አወጀ እግዚአብሔር? ለእኔና ለእናንተም ዛሬ ይህን አዋጅ ያውጃል። እርሱም በሙሴ ፊት እንዲህ እያለ አወጀ እና አለፈ። እግዚአብሔር ሩሩ ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱም የበዛ። አሜን ወገኖች ሆይ፣ ይህንን በእውነት ይዘን በእግዚአብሔር ፊት ልንቀርብ ይገባናል። በተለይም የመጨረሻው ጥቅስ የተሰጠው እንግዲህ ሳታክቱ በሉቃስ 18 ከአንድ እስከ ስምንት ላይ የተሰጠውን የሚናገረውን በተለይ መድኃኒታችን ኢየሱስ ክርስቶስ በምሳሌ የተናገረውን አንድ ፈራጅ እንደነበረና አንዲት መበለት ፍረደኝ እያለች ስጨቀጭቀው እንደነበረ እና መጨረሻ እግዚአብሔርን ባልፈራ ሰውንም ባላከብር እቺ ሴት ስለምትጨቀጭቀኝ በእውነት ፈርድላታለሁ። እግዚአብሔር ወገኖች ሆይ ከዚህ አይነት መድኃኒታችን ኢየሱስ ክርስቶስ የተናገረው ምሳሌ ከማይሆን እንኳን ፈራጅ የዚህ አይነት መልካም ፍርድ ይመጣል። እግዚአብሔር ግን ፈጣሪያችን፣ አዳኛችን፣ ልጁን ለእኛ አሳልፎ የሰጠን በእውነት ጸሎታችን ሊሰማ ዝግጁ ነው። ለእሱ የሚከብድ ጸሎት የለም፣ ለእሱ የሚያንስ ጸሎት የለም። ወገኖች ሆይ ከእኛ ልክ ወዳጅ ችግሩን እንዲሆንኩ እኮ ብሎ እንደሚናገር የእኛን ችግር ሊሰማና መፍትሄ ሊሰጠን እግዚአብሔር በእውነት ልቡና ጆሮው የተከፈተ ነው። ስለዚህ ወገኖች ሆይ ዛሬ እንግዲህ ባጭሩ የተማርነው በጣም ይህንን ለሌላው የምንጸልይበት ጸሎት በጣም አስፈላጊ እንደሆነና ሆነ ብለን በጉባኤም ይሁን በግለሰብም ልንጸልይ የሚገባ ነው። በተለይም አሁን በኢትዮጵያ ምርጫ ይመጣል፣ ብዙ ሰው ይህንን ይፈራል፣ መጋደልም ሊኖር ይችላል የሚል እና በዚህ ቴሌኮንፈረንስም ኃላፊዎች አይ ቲንክ አቅዳችሁ ሊሆን ይችላል የጾም ጸሎት ቀንም ታውጆ ኢትዮጵያን ራሱ እንድናስብ፣ እንደገና በአሜሪካም ያለችበት ጦርነት ዓለምን ሁሉ በኢኮኖሚ ያላሸቀ ህይወትን በሙሉ የቀጠፈ፣ በዛም ደግሞ በእስልምናው አገር ክርስቶስ እንዳይከበር ክርስቶስ እንዳይሰማ የቆለፉበትን እግዚአብሔር ከፍቶ ይህ ወንጌልም በእውነት እንዲሰጥ እኔና እናንተም በምንጸልይበት ጊዜ እግዚአብሔር ድንቅ ነገርን ያደርጋል፣ ይሰራል። የምልጃ ጸሎት እግዚአብሔር ሰሚ ነው። ዛሬ ታምርም እግዚአብሔር ያደርጋል። እድል አግኝቼ ባለፉት ዓመታት ኢትዮጵያ በሄድን ጊዜ በእኔ ያደግኩበት ሰፈር የዩኒየን ፕሬዚዳንቱም ሌሎችም ተሰባስቦ እንሂድ ብሎ በዛ ገጠር እንግዲህ በሄድን ጊዜ የሚገርማችሁ ነገር እንዴት እንደምንናገር ምን እንደምንል፣ ምክንያቱም የኦርቶዶክስ ችግር አለ፣ የፖለቲካ ችግር አለ። እንደገና ይህንም ደግሞ መሰባሰብን ስለሚፈሩ ሰው እንዳይሰበሰቡም ሁሉ የሚፈልጉበት ሁኔታ አለ። በኋላ እንደምንም አካባቢውን ሁሉ አናግረን ከፈቀዱ በኋላ ማን ሊመጣ ይችላል፣ ማታ የክርስቶስን ፊልም በማሳየት ከዛ ጋር ወንጌልን ለማሰራጨት አውድማ ውስጥ ተሰባስበን ተጠራርተን ጸለይን። ጌታ ሆይ ይህን ነገር አንተ ስራ። ከዛ ሁሉን ነገር ስናዘጋጅ ጀነሬተሩን አንስተን ምን ብለን ልናሳይ ስንል ኃይለኛ ዝናብ በቃ ከሩቅ ሲመጣ አየን። ዝናብ ከሆነ እንግዲህ አንደኛ ሜዳ ላይ ነው መቀመጫ የተዘጋጀ የለም ገጠር ነው። በቃ ምን ይሻላል? አዛው አውድማ ጋር ፓስተሩ ኑ እንጸልይ ብሎ እዛ ተንበርክከን ጸልየን። የሚገርማችሁ ነገር ልክ ዝናቡ እኛ ለነበስ ስንመጣ ልክ መላእክት ቆሞ በግራና በቀኝ ሂድ ያለ ይመስላል። በስተግራ ዝናቡ እየዘነበ አለፈ፣ በስተቀኝ አለፈ። እኛ ያለንበት ቦታ ጠባላ። ከዛ ማታ በድንግግስ ያንን ማስታወቂያም እየተነገረ መዝሙርም እየተደረገ ፕሮግራም ሲጀመር ሰው ጋቢ ጋቢውን እየለበሰ ፊቱን እየሸፈነ እገሌም ሄዶ ነበር እንዳይባል ይመስለኛል እየሸፈነ በቃ እኔ ልብ ብዬ እግዚአብሔርን ለማመስገን ለመቁጠር ስሞክር ነበር ወደ 600 ሰው 20 ሰው ከመጣ ትልቅ ነገር ነው ያልንበት ቦታ። ከዛ የሚገርማችሁ ነገር ቤቱን ፈቅዶ ያን አውድማውን ቦታ ሁሉ ፈቅዶ የነበረው ሰውዬ ማታ ስንተኛ ጠላት ሰይጣን ልጁን ሴት ልጁን በሰይጣን ኃይል ይዞ ብዙ ወንዶች እሄዳለሁ አለች። በዛ ለሊት እንግዲህ ጂም ምናምን አለ ገጠር እንደምታዩት አውሬ አለና ካሌርኩ አቴጅም ብሎ ሲጣገሉ አራት ትልልቅ ጎረምሳዎች ሊያሸንፏት አልቻለም። ምክንያቱም የሰይጣን ኃይል ነው። ከዛ ጠዋት በጣም አዝነዋል። ዳቦ ቆርሶ ምግብ ሊሰጠን ሲል እና ምን ሆንክ ናም ስንለው አይ እናንተን አልቀሰቅስም አረብሽም ብዬ ነው እንጂ ይሄ ነው ታሪኩ። ከዛች እዛች አውድማ የጸለይንበት ትላንትና ጌታ የሰማንበት ቦታ ሄደን ትዝ ይለኛል ፓስተር ታደሰ ነው ያን የጸለይ ጌታ ሆይ አንተ ከሰማይ ሆነ እቺ ልጅ ባለችበት ቦታ ካለችበት ጠላት ሰይጣንን ከሷ አስወግደ ዛሬ መጣ በጸሎት እንድትገኝ ዛሬ ማታ እኛም በእምነት ጸለይን። ከዛ ከተማ ልናስፈቅድ ወደ ከተማ ስንሄድ ያችን ልጅ አገኘናት። በንጹህ አምሯ ጠላት ሰይጣን ለቆ መጣች። የሚገርማችሁ ነገር አባቷ ጥሪ ሲደረግ ወንጌልን ማን ይቀበላል ሲባል ዋናና መጀመሪያ ሆኖ ህይወቱን የሰጠው እሱ ነው። ዛሬም እግዚአብሔር ድንቅ ነገርን ይሰራል። ብዙዎቻችሁ ይህን መመስከር ትችላላችሁ። እግዚአብሔር ይባርካችሁ። አጭር ጸሎት እናድርግ። እግዚአብሔር አባታችንና አምላካችን ሆይ የምልጃ ጸሎት ዛሬ ምን ያክል አስፈላጊ እንደሆነ ለራሳችን መጸለይ ብቻ ሳይሆን ያንተ በረከት በእኛ ላይና በሌሎቹ ላይ ሊፈስ እንደሚችል ለሌላው ስንቃትት አስተምረናል። ይህን እንድናደርግ ጸጋህን አብዛልን። የሚቀረውንም ፕሮግራም አንተ ባርክልን፣ ተናጋሪውንም ባርክ። ፓስተር ይህን በተለየ ሁኔታ አንተ ባርከው፣ ሰሚዎችን ሁሉ ባርክ። ኃጢአት በደላችን ይቅር በለን፣ መምጫ ቅርብ ነው። ጌታ አምላክ ሆይ ጌታችን ይመጣል ብሎ ጠንክሮ ከሚዘጋጁ ለአንተ መልካም ባሪያዎቼ በጥቂት የታመናችሁ በብዙ ሾማቸዋለሁ ከምትለው ድል ፋንታችን አድርግልን። ስለ ሰማን ተመስገን። በጌታ ኢየሱስ ክርስቶስም አሜን።
አሜን አሜን አሜን። እግዚአብሔር ባርክ ዶክተር ጌታውን ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። እንዲሁም በማንበብም ተጨማሪ ሀሳብ በመስጠት የተባበራችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። እኛም እንደተማርነው እንደሱ ፈቃድ መመላለስ እንድንችል ለሌሎች መጸለይ እንድንችል ጌታ አምላክ ይርዳን። እንደሰማነው እንደሱ ቃል መመላለስ እንድንችል ጌታ ያስችለን። የሰዎች የጸሎት ሰዎች ያድርገን። እሺ፣ ከዚህ እንኳን ሁላችሁም እንኳን ደህና መጣችሁ ላለው በድጋሜ አሁን ዝማሬ የምንሰማበት ጊዜ ነው። የዛሬውን ዝማሬ የምትዘምርልን እህታችን ዘመናዊ ታደለ ነች። ዘመናዊ ገብተሻል? እንኳን ደህና መጣሽ። ጊዜውን ላንቺ እሰጣለሁ። ጌታ ይባርክሽ።
አሜን። ሰላማችን ለእግዚአብሔር ክብር ዘመር ነው።
በችግር በጭንቅ ሰዓት መውጫ መንገድ በማይገኝበት ቀና ብዬ ሳየው ጌታን ሰበረው ከላይ ቀንበሬን ቀና ብዬ ሳየው ጌታን ሰበረው ከላይ ቀንበሬን ዞር አርገው ከላይ ወሰደው ሸክሜን ጌታ ወሰደው ሸክሜን ጌታዬ ዞር አርገው ከላይ ወሰደው ሸክሜን ጌታዬ ወሰደው ሸክሜን ጌታዬ ዛሬ ታዲያ ደልቶ ይሄ ከብር ያለ በኢየሱሴ ከብር ያለው ባይመቸኝ በእርሱ ሌላ ሁሌም በእርሱ ጥላ ሁሌም አለው በእርሱ ጥላ እረፍቴ ኢየሱስ ሆኖኛል ሰላሙ በውስጤ ሞልቷል ከእርሱ ወዲያ ላይመቸኝ የቅርብ ወዳጅ እርሱ ሆነኝ እረፍቴ ኢየሱስ ሆኖኛል ሰላሙ በውስጤ ሞልቷል ከእርሱ ወዲያ ላይመቸኝ የቅርብ ወዳጅ እርሱ ሆነኝ ዞር አርገው ከላይ ወሰደው ሸክሜን ጌታዬ ወሰደው ሸክሜን ጌታዬ ዞር አርገው ከላይ ወሰደው ሸክሜን ጌታዬ ወሰደው ሸክሜን ጌታዬ ስቃይ ሐዘኔን ረስቼ መጨነቄን ሁሉ ትቼ መጨነቄን ሁሉ ትቼ ከእንግዲህ በአምላኬ እታመናለው ችግሬን አስረስቶኛል እረፍቴ ለኔ ሆኖኛል ደስታን በልቤ ሞልቷል ኑሮዬን አሳምሮታል ችግሬን አስረስቶኛል እረፍቴ ለኔ ሆኖኛል ደስታን በልቤ ሞልቷል ኑሮዬን አሳምሮታል ዞር አርገው ከላይ ወሰደው ሸክሜን ጌታዬ ወሰደው ሸክሜን ጌታዬ ዞር አርገው ከላይ ወሰደው ሸክሜን ጌታዬ ወሰደው ሸክሜን ጌታዬ
አሜን 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 እግዚአብሔር ባርክሽ ዘመነ ጸጋውን ያብዛልሽ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ ሸክማችንን የሚወስድልን እና እንደካሞ ሸክማችን የከበደ ያለ ሸክማችን የሚወስድልን አምላክ አባ ስላለን ክብር ሁሉ ለእርሱ ይሁን። እሺ ፓስተር እንኳን ደህና መጣህ። ጊዜውን ላንተ ሰጣለሁ። ጌታ ይባርክ።
እሺ እግዚአብሔርን አመሰግናለሁኝ። ትንሽ ጉንፋን ነገር አለ እያሳለኝ ነው። አጋጣሚ ካፋለኝ ቅርታ ጠይቃለሁኝ። ዮሐንስ መልእክት ጥናታችንን ዛሬ ምዕራፍ 5 ላይ ነን። 5 ማለት የመጨረሻው ምዕራፍ ነው ማለት ነው። የድል ህይወት ለፍጻችን ዮሐንስ መልእክት ምዕራፍ 5 ከቁጥር 1
ለኔ ማለት
የዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 1 እስከ 5 ያለውን አነባለሁ።
በጣም ጥሩ።
ዝጉት እንትናችሁን
ሚውት አድርጋለሁ።
ጥሩ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከሱ የተወለደውን ደግሞ ይወዳል። እግዚአብሔርን ትንወድ ትዛዙንም ትናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምን የሚያሸንፈው እምነታችን ነው ይላል። እግዚአብሔርን መውደድና ሌሎችን መውደድ አብረው የሚሄዱ የማይለያዩ ነገሮች ናቸው። አንድ ሰው እኔ እግዚአብሔርን እወዳለሁ፣ ሌሎችን ግን መውደድ አልችልም፣ መውደድም የለብኝም ማለት የማይቻል ነገር ነው። እግዚአብሔርን ወዶ ሌሎችን አለመውደድ አይቻልም። እግዚአብሔርን ሲወዱ ሌሎችን መውደድ ተያይዞ ራሱ ይመጣል። ጌታ ኢየሱስ ከጻፊዎች አንዱ ከደናታት የትኛይቱ ትበልጣለች ብሎ ሲጠይቀው፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይች ናት። ሁለተኛይቱን ባልንጀራ እንደ ራስህ ውደድ የምትል እሷን የምትመስል ይህች ናት። ከነዚህ የሚበልጥ ሌላ ትእዛዝ የለም በማለት መለሰ። ማርቆስ 12 ከ28 እስከ 31 እና በቁጥር 1 ዮሐንስ ወላጅን የሚወድ ሁሉ ከሱ የተወለደውን ይወዳል ያለው ጌታ ኢየሱስ የተናገረውን አስቦ ነው። ወላጁን የሚወድ ልጅን ይወዳል የሚል ሐሳብ በተፈጥሮ ውስጥ ያለ እውነት ነው አይደል? እናንተ አንድ ጓደኛ እናንተን የሚወድ ልጃችሁን የማይወድ ካለ ምን አይነት ጓደኛ ነው? እናንተን የሚወድ ቤታችሁ ቢመጣ ደስ ይላችኋል? እንደዚህ አይነቱን ሰው ወዳጄ ነው ትሉታላችሁ? እናንተን ይወዳል ልጆቻችሁን ግን አይወድም። ያ አይሆንም። ፓኬጁ አንድ ላይ እኔና ልጆች አንድ ላይ እኔ እንጃ ልጆችን የማይወድ ሰው ቤቴም እንዴት አድርጌ ነው ማስተናግደው? ቤቱ የእንደሱ ነው እና ወላጅን የሚወድ ልጅን ይወዳል። ይሄ በተፈጥሮ ውስጥ ያለው ነው። ልጆች በተፈጥሮ ወላጆቻቸውን ይወዳሉ። ከዚያ ወላጆቻቸውን የሚወዱ ሁሉ ወላጆቻቸውን ስለሚወዱ ወንድሞቻቸውን እህቶቻቸውንም ይወዳል። አባቱን ከወደድ ልጁን ደግሞ እንወዳለን። ወላጆቻችንን ስንወድ ሌሎችንም ከኛ ጋር በአንድ ማህፀን የተኙትን ወንድሞቻችንና እህቶቻችንን እንወዳለን። ክርስቲያኖች ከአባታቸው ከእግዚአብሔር እንደገና የተወለዱ ናቸው። ላደረገላቸው ነገር ሁሉ እሱን መውደድ አለባቸው። ከእግዚአብሔር በተወለዱ ጊዜ ከአንድ ትልቅ ቤተሰብ ጋር መቀላቀላቸው ነው። የእግዚአብሔር ቤተሰብ በስጋ ከተወለዱት የበለጠ ወንድሞቻችን እና እህቶቻችን ናቸው። ጌታ ኢየሱስ ይህንን እውነት እንዲህ በማለት ተናግሯል። በማርቆስ 3:35 የእግዚአብሔር ፈቃድ የሚያደርግ ሁሉ እሱ ወንድሜ ነው፣ እህቴም፣ እናቴም አለ። ስለዚህ ክርስቲያኖች የፈጠራቸውን አምላክ የሚወዱ ከሆነ ልጆቹንም ግድ መውደድ አለባቸው። ለእግዚአብሔር ያላቸው ፍቅርና ለወንድሞቻቸው ያላቸው ፍቅር በአንድነት ተጣብቆ የተቆለፈ የማይለያይ ነው። አንዱን ወዶ ሌላውን አለመውደድ አይቻል። እንዴት ተደርጎ ሰው የተፈጠረው? ለመውደድም ለመወደድም ነው ይባላል። ከዛ የፍቅር መግለጫ ምንድን ነው? ቁጥር 3 ላይ ትዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ይላል። ክርስቲያን የሆነ ሁሉ እግዚአብሔርን ሊወድ እንደሚገባው ሁሉም ሰው ያምናል። ይሄን ካቶሊኮች ያምናሉ፣ ኦርቶዶክሶች፣ ፕሮቴስታንቶች፣ ክርስቲያን የሆነ ሁሉ እግዚአብሔርን ከፍጹም ልቡ ከፍጹም ነፍሱ ሐሳቡ ከፍጹም ነፍሱ ሊወድ እንደሚገባው ይስማማል። ይሄ ከባድ ነገር አይደለም። በተግባር ምን ያህል ይውደደው አላውቅም፣ ግን ይህንን ያምናል። ከባዱ ነገር እግዚአብሔርን የሚወድ ሌሎችንም መውደድ አለበት የሚባለው ነገር ነው። እሺ፣ እግዚአብሔር ወዳለ እግዚአብሔር ቸር ነው፣ እግዚአብሔር መልካም ነው፣ እግዚአብሔር ታጋሽ ነው፣ እግዚአብሔር ፍቅር ነው። እሱን ማወደዋለ። እሺ፣ እንዴት አድርጌ ነው እንዲህ አይነቱን ሸካራ ሰው እንዴት አድርጌ ነው የምወደው? ይሄ ነው ከባዱ ነገር። ይሄ ነው ለብዙዎች አንዳንዶቹ በጣም አድርገው የጎዱን ናቸው። የእኛን መኖር የማይፈልጉ ናቸው። እንዴት አድርገን ነው የሰደቡንን ያዋረዱንን ሰዎች መውደድ የምንችለው? እዚህ ላይ ነው አብዛኛው ሰው የሚቸገረው። ጌታ ኢየሱስ እንዲህ አለ፣ እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁም ጸልዩ። ማቴዎስ 5:44 እና ልጆችን ሳይወዱ አባታቸውን መውደድ አይቻልም። ምክንያቱም አባትና ልጅ በአንድነት የተቆራኙ ናቸው። እያንዳንዳችን ያ የሚለውጥ እግዚአብሔር ጸጋ ወደ ሕይወታችን እንዲገባ አጥብቀን መጸለይ አለብን። በስጋ ጠላትን መውደድ የማይቻል ነገር ነው። እግዚአብሔርንና ሌሎችን የእሱን ልጆች መውደድ ወደሚቀጥለው ሌላ ደረጃ ይወስደናል። ምንድነው ሌላው ደረጃ? ወደ መታዘዝ ይመራናል ማለት ነው። መውደድ ወደ መታዘዝ ይመራናል። እግዚአብሔርና ልጆቹን የምንወድ ያን ማሳየት የምንችለው በመታዘዝ ነው። ሮሜ 13:10 ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው እና ወንድሙን የሚወድ ከ5-10 ያሉትን ትእዛዛት በቀላሉ ይጠብቃል። አንደኛ ዮሐንስ 5:3 ትእዛዛቱ ከባዶች አይደሉም ይላል። ትእዛዛቶቹ ከባዶች አይደሉም። ይህ ማለት ለእግዚአብሔር ሕጎች መታዘዝ በጣም ቀላል ነው። መታዘዝ የፈለገ ሁሉ ምንም ትግል ሳያስፈልገው ይታዘዛል ማለት አይደለም። ዮሐንስ ትእዛዛቶቹ ከባዶች አይደሉም ስል እንደው ማንም መታዘዝ ከፈለግ ትታዘዛለ ቀላል ነው እያለ አይደለም። ነገር ግን በዚያን ጊዜ ፈሪሳውያኑና ጻፊዎች በሕዝቡ ላይ ከባድ ሸክም ጭነውበት እንደነበረ ጌታ ተናግሯል። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነሱ ግን በጣታቸው እንኳን ሊነኩት አይወዱም አለ ጌታ ኢየሱስ። እና እነዚህ የፈሪሳውያኑ ወጎች ለሕዝቡ ልሸከሙት ከሚችሉት በላይ ትልቅ ነበረ። ጌታ ኢየሱስ ቀንበረ ልዝብ ነው፣ ሸክመም ቀሊል ነው አለ። እንዴት ነው የጌታ ትእዛዛት ትእዛዝ ቀላል ሊሆን የቻለው? ዮሐንስ ትእዛዛቱ ከባዶች አይደሉም ስል ምን ማለቱ ነው? እንዴት ነው እግዚአብሔር ትእዛዝ ቀላል ሊሆን የሚችለው? አንደኛ ሶስት ምክንያቶችን መናገር ፈልጋል። የእግዚአብሔር ትእዛዝ እንዴት ነው ቀላል ነው የተባለው? ዮሐንስ ከባድ አይደሉም ያለው እንዴት ነው? ባለ ሶስት ምክንያቶችን። አንደኛው ጌታ ሰዎችን ሲያዝ ማድረግ ወይም መፈጸም የሚችሉትን ኃይል ጭምር ሰጥቷቸው ዝም ብሎ የማይችሉትን ይህን ሸክም ተሸከም አይል ኃይል ሰጥቷቸው ራእይ ሲሰጣቸው ኃይልም ይሰጣቸዋል። ስራ ሲሰጣቸው ስራውን የሚሰሩበትን ኃይልም ይሰጣቸዋል። ኃላፊነት ሲሰጣቸው ያን ኃላፊነት የሚወጡበትንም ኃይልም ይሰጣቸዋል። እግዚአብሔር ትእዛዝ ሰጥቶ በሉ ሰርታችሁ አሳዩኝ ብሎ ዞር አይል፣ ያዘዘንን እንድንሰራ ኃይል ይሰጠናል። በጎናችን ቁሞ ነው። ያነ ጌታ ሆይ አልገፋለኝ እኮ አልቻልኩም አልቻልኩም እኮ ስንል ኃይላችንን ይጨምራል። ትእዛዙን ቀላል የሚያደርገው የሱ ባጠገባችን መሆን ነው። ካልሆነ ግን ትእዛዙ ቀላል አይደለም። ጥላትህን ውደድ፣ የሚረግምህን ባርክ የሚል ትእዛዝ እንዴት ቀላል ይሆናል? ከጌታ ጋር ግን ቀላል። ነገር ግን ለእኛ የማይቻል ለሱ ይቻላል። አሁን ዮሐንስ ትእዛዛቱ ከባድ አይደሉም ስል ቁጥር 3 ላይ ተናገረው እንዴት ነው ትእዛዙ ቀላል የሆነው የሚለውን አንዱን ምክንያት አልየን። ምንድነው አንደኛው ምክንያታችን? ጌታ ሰውን ሲያዝ ማድረግ ወይም መፈጸም የሚችለውን ኃይል ሰጥቶት ነው ብለናል። ጌታ ኃይል ስለሚሰጠው ነው ቀላል። ሁለተኛው ትእዛዙን ቀላል የሚያደርገው ነገር ፍቅር ነው። ፍቅር ነው። ፍቅር ካለ የትኛውንም ተራራ መውጣት ይቻላል። ወገኖች የትኛውንም ተራራ መውጣት ይቻላል። በፍቅር ሲሰራ ከባድ የሚባል ነገር የለም። ለማናውቃቸው ሰዎች ለምናውቃቸው ሰዎች ማድረግ የማናስባቸው ነገሮች ነው የምናደርገው። ደስ እያለን ነው የምናደርገው። ለምንወዳቸው ሰዎች አንድ ነገር ስናደርግ ደስ እያለን ፍቅር ደስ እያለን እንድናደርግ ይገባናል። እናቶች አላችሁ እዚህ፣ እርግጠኛ ነኝ እናት ለልጇ የምትጋግርለት ትላንትም ዛሬም ነገ በየቀን ልብሱን የምታጥብለት አልጋውን የምታነጥፍለት ገላውን የምታጥብለት ለምንድን ነው? አንድ ጊዜ ብቻ ሳይሆን ራሱን እስክችል ድረስ ስራው ቀላል ስለሆነ እና እረፍት ስለምትጠላ አይደለም። እረፍት ትወዳለች እሷ። ስራውን ቀላል አይደለም። መልሱ ምንድነው? ፍቅር። ያን ሁሉ የምታደርግለት ለልጇ ከፍቅር የተነሳ ብቻ ነው። ስንቶቻችሁ ናችሁ አገር ቤት ቤተሰብ የምትረዱ? እኔ ከደሃ ቤተሰብ ወንድሞች እህቶች ቤተሰብ አለኝ። እዚህ ሀገር 25 ዓመታት ስኖር እንቻኔ በዚህ ወር አላኩም የሚለው አንድ ወር የለም። በየንቱ ደስ እያለኝ ነው ማለት። አንዳንዴ አመስጋኞች እንኳን አይደሉም ሰዎች ሁሉ ግማሹ አይደለም። ግን በፍቅር ሲደረግ ከባድ አይሆንም። ደስ እያለን ነው የምናደርገው። በፍቅር ስትጠበቅ የእግዚአብሔርን ሕግ እንደዚያ ፍቅር ቀላል ያደርገዋል። አንድ ጊዜ እንደዛሬ ትራንስፖርት ባልተስፋፋበት ዘመን አንድ ልጅ ሌላውን በእድሜ ከሱ የሚያንሰውን ትንሽ ወንድሙን በጀርባው ተሸክሞ በየጧቱ ትምህርት ቤት ያደርሰዋል። እንደገና ደግሞ ከትምህርት በኋላ ደግሞ ተሸክሞ ይመልሰዋል ይባላል። እና አንድ ሰው ይህ ልጅ ለምን በእግሩ አይሄድም? ለምን ሁሉ ሰው ይሸክመዋል ብሎ በልቡ አሰበና ቀርቦ ሊያነጋግረው ወሰነ። ኋላ ታዲያ ቀርቦ ቢመለከተው ያ ሁሉ በሰው ጀርባ ተቀምጦ ትምህርት ቤት የሚሄድ ሲታን በእግሩ መሄድ የማይችል ሽባ ነበር። ከዚያም ወደ ተሸካሚው ልጅ ቀርቦ ይህንን ልጅ በየቀኑ ትምህርት ቤት የምታደርሰው አንተ ነህ በማለት ጠየቀው። ልጁም አሁን እኔ ነኝ በማለት መለሰ። ሰውየው ይህ ለአንተ ትልቅ ሸክም አይደለም በማለት ጠየቀው። ልጁ ምን አለ? ሸክም አይደለም ወንድሜ ነው በማለት መለሰ። አሜን። ሸክም አይደለም ወንድሜ ነው። ፍቅር ሸክምን ምንም እንደሌለ ቀላል ያደርገዋል። በእኛና በጌታችን በኢየሱስ ክርስቶስም እንዲሁ ነው። ለጌታ ያለን ፍቅር ትዕዛዛቱን እንደ ሸክም ሳይሆን እንደ እድል እንድንመለከታቸው ያደርጋል። የጌታ ኢየሱስ ክርስቶስ ትዕዛዝ ቀላል ሆኗል። ቀላል የሚያደርጋቸው ጌታ ከኛ ጋር ሆኖ ኃይል ስለሚሰጠን ነዋል። የጌታን ትዕዛዝ ቀላል የሚያደርገው ሁለተኛው ነገር ፍቅር ነዋል። እግዚአብሔር ኃይል ስለሚሰጠን እሱን ስለምንወድ ትዕዛዛቱ ከባዶች እንዳልሆኑ አየ። በቁጥር 4 ላይ እና 5 ክርስቲያኖች ዓለምን እንዲያሸንፉ የሚረዳቸው አንድ ነገር እንዳለ ይናገራል። ያም አንድ ነገር እምነት ነው። ዝም ብሎ እምነት አይደለም፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን፣ ሥጋ ለብሶ ወደ ምድር እንደመጣ ማመን። ኢየሱስ ክርስቶስ እግዚአብሔር እንደሆነና ሥጋ ለብሶ እንደመጣ ማመን ዓለምን እንድናሸንፍ ይረዳናል ይላል። ኢየሱስ መጣ ማለት በኢየሱስ ሆኖ እግዚአብሔር መጣ ማለት፣ እግዚአብሔር እኛን ለማዳን ሥጋ ለብሶ መምጣቱ ለመምጣት ወሰነ። ምንን ያሳየናል? ወሰን የሌለውን ፍቅሩን ያሳየናል። ያ ማለት እሱ ፈተናችንን ድካማችንን ሁሉ በትክክል ያስተውላል። እሱ የማያስተውለው በሕይወታችን የሚያጋጥመን ነገር የለም። ችግራችንን ከኛ ጋር ይካፈላል፣ ስለኛ ያስባል። ይህንን ስንረዳ አንደኛ ይች የተበላሸች መርዛማ ዓለም አትበክለን መከላከያው አለ። ከውስጥም ከውጭም ፈተናዎች ሊኖሩ ይችላሉ። ነገር ግን በጌታ ኢየሱስ አማካይነት እግዚአብሔር ከኛ ጋር መኖሩን ስንገነዘብ ጠንካራ መከላከያ አለ። ከዚህ የተነሳ በዓለም መርዝ አንበከልም። ሁለተኛ እምነት፣ ቀጥ ብለን ቁመን ዓለምን የምንጓጋበትን ጥንካሬ ይፈጥናል። እምነታችንን የሚፈታተኑ ብዙ ነገሮች አሉ። ሐዘን አለ፣ ጭንቀት አለ፣ ፍርሃት፣ ተስፋ መቁረጥ አለ። ነገር ግን ጌታችን ኢየሱስ ክርስቶስን በዚህ ሁሉ አልፏል። ለሱ ያልደረሰበት በእኛ ላይ የሚደርስብን ምንም ነገር የለም። በመከራ ውስጥ ያሉትን ሁሉ ልረዳቸው ይችላል። ዓለም በጌታ በኢየሱስ ላይ ያልፈጸመችበት በደል የለም። ከካሃዲዎችና ከኃጢአተኞች ጋር ፈርጃ ከሰዋለች። በመስቀል ላይ ተሰቅሎ እንዲሞት ፈርዳበታለች። ገላዋለች፣ ቀብረዋለች። ነገር ግን ከመስቀሉ ቀጥሎ ትንሳኤው መጣ። ከወርደቱ በኋላ ክብር መጣ ያ ኢየሱስ ነው ከኛ ጋር ያለው ያ ኢየሱስ ነው ከኛ ጋር ያለው ሙቶ ሞትን ያሸነፈው ድል አድራጊው ጌታ ድል ተጠ አጠገባችን አለ ስለዚህ ዓለምን የሚያሸንፈው እምነታችን ነው ምን አይነት እምነት ቁጥር 5 ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል አሁን ወደ ማጠቃለያው መጣለሁ ከእግዚአብሔር የተወለደ 3 መፈተኛዎች አሉት እነዚህ መፈተኛዎች በሁሉ ምዕራፎች ተጠቅሰዋል አንድ ክርስቶስ የእግዚአብሔር ልጅ ሥጋ ለብሶ እንደመጣ ያምናል አንዱ መፈተኛ ሁለት እግዚአብሔርንና የሱን ልጆች ይወዳል ሁለቱም አንድ ላይ ይሄዳሉ ብያቸዋል እንደምንም ተፍጨጭረ እግዚአብሔር ለወደው ይችላል ግን እንዴት አድርጌ እንትናን አብረው ነው የሚሄዱት ብያለሁ ይሄን ተወሰኛ ምልክቱ የእግዚአብሔርን ትእዛዝ ይጠብቃል እግዚአብሔር ተወለደ እነዚህ ሶስቱ አብረው ይሄዳሉ በሶስት በተለያዩ ክሮች እንደተሰራ ጨርቅ የማይለያዩ ናቸው እምነት ፍቅርና መታመን እንደገና የተወለደ ሰው ምልክቶች ናቸው ነው የቃልም ይነግራል አድስ እንደገና ከእግዚአብሔር አብና ከጌታ ከኢየሱስ ክርስቶስ ጋር የተለየ ግንኙነትን ይፈጥራል እና እንግዲህ የአንደኛ ዮሐንስ መልእክት ምዕራፍ 5 ካንድ እስከ 5 ያለው ነው ዛሬ ያየነው እናንተም ይህንን ክፍል እንደገና መልሳችሁ ለግላችሁ እንድታጠኑ አደፋፍራችኋለሁ ጌታ ይባርካችሁ በሰማይ ያለ ቅዱስ እግዚአብሔር አባታችንና አምላካችን ይበየቀኑ ወደኛም ይመጣው ቃል ያለ ምክንያት አይደለም ምን ነው ወገለ እዚህ ሆኖ በሰማ ከመአለት እኛ የሰማን ይህ ቃል ወደኛ ጆሮ የመጣው እኛ ባለንበት ይህ መልእክት የመጣበት ምክንያት ለኛ ስለሚያስፈልገን እኔስ እንዴት ነኝ ብለን ራሳችንን መመርመር እንድንችል ለእግዚአብሔር ያለኝ ፍቅር ምን ያክላል ማለት እንድንችል ለወንድሞቼና እህቶቼ ለሌሎች ያለኝ ፍቅር ምን ያክላል ለሚጠሉኝ ያለኝ አመለካከት ምን ያክላል ማለት እንድንችል በእኛ በኩል ከሰው ሁሉ ጋር ሰላም እንድናደርግ እርዳና አባት ሆይ ትዛዛቱ ከባዶች አይደሉም የተባለበት ምክንያት አንተ አድርጉ ስትል አንተ ስታዝ ብቃት ስለምትሰጥ ነው ተማምነን ያንን ብቃት ስጠን አባት ሆይ ያንን ኃይል ስጠን እንደ ልጆች መኖር እንደ ልጆች መመላለስ እንድንችል እርዳን ስለነበረን ጊዜ ተመስገን በልጄ በኢየሱስ ስም አሜን
አሜን አሜን አሜን እግዚአብሔር ባርክ ፓስተር በየነ ጸጋውን ያብዛል አንተን በሰብንም እግዚአብሔር አምላክ ይባርክ እግዚአብሔር እናመሰግናለን ለሚመጣልን ለእያንዳንዱ ቀን ምክር ግሳጼ እግዚአብሔር አምላክ በእውነት በሰማነው ጸንተን መኖር እንድንችል ሄዱ ባለን መንገድ መሄድ እንድንችል የሱን ባህሪ ማንጸባረቅ እንድንችል በልጁ ማመን እንድንችል እግዚአብሔር አምላክ ይርዳን እሱ ደጋፊ ነው እሱ ለሚለምን ሙሴም እንኳን ተማልዷል ለህዝቡ እግዚአብሔርም ሰምቶታል እና እግዚአብሔር አምላክ እኛንም ዛሬ እኛንም የኛንም ጽህፈት ሊሰማ ለሌሎችም የምንማልደውን ጽህፈት ሊሰማ የጥር አምላካችን ነውና በሱ እንድንታመንበት እንደሰማነው ጸንተን መኖር እንድንችል እግዚአብሔር አምላክ ይርዳን አሁን መታችን ዘመናይ በዝማሬ ታገለግለናለች ጌታ ይባርክሽ ጊዜውታችን ሰጣ
እሺ እንደዛ ወይ ከብረታም ማለት ማሳዘን አልፈልግ አንተ አንተ ላስገኝን አልፈልግ አንተ አንተ ላሳዝን አልፈልግ አንተ አንተ ላስገኝን አልፈልግ አንተ አንተ ብዙ ውለታለብኝ ያደረከው በሕይወቴ በቤቴ በኑሮዬ ብዙ ውለታለብኝ ያደረከው በሕይወቴ በቤቴ በኑሮዬ የሞላህው አለ ጎሎብኝ የጸገንከውም አለ ተሰብሮብኝ ያደስከለኝ ብዙ ነው አርጅቶብኝ የመለስከውም አለ ግራ ገብቶኝ ይሄ ሁሉ በስቶብኝ ብላሳዝንህ አልፈልግም ይከብደኛል ሌላው ቢቀር ዘመዶቼ ይመሰክሩብኛል ሌላው ቢቀር እድሜ ይመሰክርብኛል ማሳዘን አልፈልግ አንተ አንተ ማስገኝም አልፈልግ አንተ አንተ ላሳዝን አልፈልግ አንተ አንተ ላስገኝን አልፈልግ አንተ አንተ ብዙ ውለታ አለብኝ ያደረከው በሕይወቴ በቤቴ በኑሮዬ ብዙ ውለታ አለብኝ ያደረከው በሕይወቴ በቤቴ በኑሮዬ ለሐዘን ቀን ለደስታ ቀን ለፍርድ ቀን ለመስጠት ቀን የታተምኩበት ያንተ ማህተም የርስቴ መያዣ ምጽናናበት ኃጢአትን ባደርግ ምወቀሰበት ስለ ሰማዩ ምስጢር የምረዳበት መንፈስ ቅዱስ እርሱ ነው ምጽናናበት የቀረው ይቀራል እንጂ አሳዝኜ ዋሎታም ከርሱ እጅኝ የቀረው ይቀራል እንጂ አሳዝኜ ዋልቅርም ከሱ ደጅ ማሳዘን አልፈልግም አንተን አንተን ማስገኝም አልፈልግም አንተን አንተን ላሳዝንህ አልፈልግም አንተን አንተን ላስገኝምህ አልፈልግም አንተን አንተን ብዙ ውለታ አለብኝ ያደረከው በሕይወቴ በቤቴ በኑሮዬ ብዙ ውለታ አለብኝ ያደረከው በሕይወቴ በቤቴ በኑሮዬ ማሳዘን አልፈልግም አንተን አንተን ማስገኝም አልፈልግም አንተን አንተን ላሳዝንህ አልፈልግም አንተን አንተን ላስገኝንህ አልፈልግም አንተን አንተን ብዙ
ልብም ያደረከው በሕይወቴ በቤቴ በኑሮዬ ብዙ ውለታ አለብኝ ያደረከው በሕይወቴ በቤቴ በኑሮዬ።
አሜን
አሜን አሜን አሜን። እግዚአብሔር ባርክሽ፣ ስምን ጸጋውን ያብዛልሽ፣ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ። እግዚአብሔር በሕይወታችን ያደረገው ብዙ ነገር አለ። እሱ እንዳናሳዝነው ጌታ ላደረገልን እያመሰገን ከሱ ጋር ከቤቱ እንዳንወጣ በሱ ቤት ከመጨረሻው ድረስ ከሱ ቤት ተተክለን በሱ ቤት ኑረን ማለፍ እንድንችል ጌታ አምላክ ይርዳን። ስለነበረን ቃል ጊዜ፣ የሰንበት ውይይት፣ የዝማሬ እግዚአብሔርን እናመሰግናለን። ዛሬ ሪኮርድ የሆነ ቁጥራችን 7226 ነው። ይሄ ፕሮግራም በቀን 3 ጊዜ ሳምንቱን በሙሉ ይተላለፋል። በ6 ሰዓት፣ በ12 ሰዓት እና በ8 ሰዓት በኢስተርን ታይም አቆጣጠር። ወሩ በገባ በመጀመሪያ ወር ቀን የጾምና የጸሎት ጊዜ አለ። እንደዚህ ሁሉ እግዚአብሔር እናመሰግናለን። እንደ እግዚአብሔር ፈቃድ በጁላይ 1-5 በአንድሩስ ዩኒቨርሲቲ ኮንፈረንስ አለ እና በምዝገባ ተጀምሯል። በሻሎም መሄድ የምትፈልጉ ሁሉ መመዝገብ ትችላላችሁ። ጊዜው ሳያልቅ በጸሎታችንም እናስብ። ለሚያገለግሉት ሁሉ እግዚአብሔር አምላክ ምሪት እንዲሰጥ ህዝቡ የሚባረክበት እንዲሆን በጸሎታችን እናስብ። እንግዲህ በብዙ ምስጋና በእግዚአብሔር ፊት እንቀርባለን። አሁንም ስለ ልጆቻችን እንጸልያለን። ላዘኑ መጽናናት እንዲሰጥ የታመሙትን በቤትም በሆስፒታል ያሉ ፈውስ እንዲነካቸው ጌታ ፈውስ እንዲልክላቸው፣ ወደ አገር ቤት የሄዱትንም በሰላም እንዲመልስ፣ ሊሄዱ ያሰቡትንም በመንገዶቻቸው ጌታ አብሯቸው እንዲሆን፣ ነፍሰ ጥሮችን በሰላም እንዲገላግል፣ በዓለም ዙሪያ ሁሉ ስላለው ሰላም ማጣት እግዚአብሔር አምላክ በእውነት ፊቱን እንዲመልስ፣ በተለይ ደግሞ በአሁን በዚህ ጊዜ በሳውዝ አፍሪካ የሚሰቃዩትን ወገኖቻችን ሁሉንም የኛን ብቻ ሳይሆን እግዚአብሔር አምላክ ፊቱን እንዲመልስ እንዲታደጋቸው ንጹህ ደም እየፈሰሰ ነው ጌታ እንዲይዛቸው እንጸልይ። ይሄ ሁሉ የምጽአት ምልክት በደጅ እንደሆነ እየነገረን ነው። እኛም እንድንተጋ በነጻነት ኑረናል። አሁን ይሄ ነጻነታችንን ከሱ ጋር እንድናሳልፈው ጌታ አምላክ እንዲረዳ እንድንበረታ እንግዲህ ይሄ ነው የኛ የረሳ ነው የጽሞና ጸሎት አለን። ጸልዩልን ያሉትን ሁሉ እናስባለን። እንግዲህ ምስጋናዎቻችንን የጸሎት አደራዎቻችንን ይዘን በእግዚአብሔር ዙፋን ፊት በእምነት እንቀርባለን። አባዬ በጸሎት ታገለግለናለች። ወይዘሮ ጌጤ አባዬ አለሽ? አባዬ እንግዲህ አንዳንድ ጊዜ ስልክ ያስቸግራል። አባዬ አለሽ?
አለው። አዎ ስልኩ አስቸግሮኝ ነው ሲከፍት።
አዎ ያስቸግራል። እና እኔም እየጠበኩሽ ነው። እንኳን ደህና መጣሽ። ሁላችንም እንደሚመቸን ሁነን በእግዚአብሔር ዙፋን ፊት በእምነት እንቅረብ። ከአባዬ ጋር እንጸልይ።
ይሰማል?
አዎ ይሰማል።
እሺ እንጸልይ። በላይ በሰማይ በዙፋን ላይ ያለ ፈጣሪያችን፣ ልዑላችን፣ ንጉሳችን፣ አለኝታችን፣ መከታ ጋሻችን ሆን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ስም ይባረክ። ለዚህ ሰዓትና ለዚህ ጊዜ ያበቃህን ቀኑን በሙሉ ከንጋቱ ከጠዋት ጀምረ እስካሁን ድረስ ከኛ ጋር ያለህ አምላክ እናመሰግናለን። አባቴና አምላኬ የሰንበት ትምህርት አልሰማሁም በጨረሳ ላይ ነው የደረስኩት የሰማሁት ዶክተር በምስክርነት ስሰጥ ለደም የገባሁትና እግዚአብሔር ይመስገን ጸሎት ሰሚ አባት ነው የለመኑትን የማይነሳ የነገሩትን የማይረሳ አምላክ ነው ያለን እግዚአብሔርን እጅግ አድርገን እናመሰግነዋለን ይሰማናል ይፈውሰናል ያድነናል ይዳስሰናል ይጎበኘናል ያጠነክረናል ያቆመናል ፈውስ በሱ እጅ ነው ያለው እግዚአብሔርን አምነን እሱ እንድንጠጋ እምነታችንን እንዲያበዛልን እጅግ አድርገን እናመሰግነዋለን ልጄም ዘበናይ የዘመረችው ዝማሬ ልብ የሚነካ ነው። አዎ እሱን እንዳናስቀይመው ከሱ መዳፍ እንዳንወጥቅ እንዳናስቀይመው እግዚአብሔር ማስተዋል ጥበቡን ይስጠን። ተባረክልሻለሁ እግዚአብሔር ይባርክሽ ልጄሽ አንቺ ተባረኩ። አሁንም አብዝቶ ጥበቃውን ዙሪያሽን ከልሎ ልጅሽን አንቺን ባርኮ ቀድሶ ያዛችሁ ተባረክልኝ ልጄ። የሰንበት ትምህርት ያስተማርከውም ዶክተር እግዚአብሔር ይባርክ ይቀድስ። ሁልጊዜ ነው በረከቱን የምታፈስልን። እግዚአብሔር ይርዳን ያንን ሰምተን እስከ ፍጻሜው ጠንክረን ወደ እሱ እንድንቀርብ ይርዳን እግዚአብሔር አምላክ በመንፈስ ቅዱሱ ይሙላል። ቃል ያካፈለውንም እንደዛው እግዚአብሔር ይባርክህ እላለሁኝ። ቤታችሁ፣ ኑሯችሁ፣ መውጣታችሁ፣ መግባታችሁ የተባረከ የተቀደሰ ይሁን። የዘመራችሁትም የጸለያችሁትም እነሆ የምታስተናግጅንም በሩ ከፍት በሰዓቱ በጊዜ የምታገለግዩ ሁልጊዜ ሰለቸኝ ደከመኝ ሳትሉ ሁልጊዜ በሰዓቱ የምትገኙ እህቴ ማርሽት ልጆችሽ፣ ባለቤትሽ፣ ቤትሽ፣ ትዳርሽ፣ ስራሽ፣ መውጣት መግባትሽ እግዚአብሔር ይባርክ። ሁል ሁላችሁም እዚህ ውስጥ የምታገለግሉ ሴት ወንድ፣ ሁላችሁም ከልጅ እስከ አዋቂ ጌታ ይባርካችሁ፣ ጎብኛችሁ፣ ቃኛችሁ፣ እያችሁ፣ በኑሯችሁ፣ በመውጣት በመግባታችሁ፣ በሁሉ ነገራችሁ ዙሪያችሁን ይክበብ፣ በመላእክቶቹ ይቃኛችሁ፣ በግራ በቀኝ ከኋላ ከፊት ስትነዱ ከክፉ ነገር ሁሉ ሰውሮ የያዛችሁ ስለያዛችሁም እግዚአብሔርን አመሰግነዋለሁ። ክብር ምስጋና ውዳሴ በሰማይ በምድር ለሱ ብቻ ይሁን። ጸሎታችንን ስለሚሰማ ወደ እሱ ስለሚያቅፈን ስለሚያስጠጋን የፈለገ ነገር ቢሆን እንደተማርነው አሁን እንደተነገረን የማንችለውን አያመጣብን። የምንወጣውን የምንችለውን ነው የሚሰጠን ጌታ። አቅማችንን፣ ጉልበታችንን፣ እምነታችንን፣ ሁለንተናችንን ያውቃል አባት፣ አይለየንም። የእኛ እምነት ብቻ ይብራትን ይጠንክር እንጂ ወደ እሱ የምንጠጋበት ጉልበት አቅም እሱ ይሰጠናል። የምንማጸንበት የምናስተውልበት ወደሱ በየቀኑ አንዳንድ እርምጃ የምንቀርብበትን መክሊት ያፍስስልን ጌታ ኢየሱስ። አይለየን። ሁላችንም እዚህ ውስጥ ያለ ነው የምንሰማው የምታገለግሉትንም ሁሉንም ይባርክ ቀድስ ይዳስ ይዳስ። ምኞቴ ነው ጸሎቴ ነው ይሄ። ሻላ ኮንፈረንስ ውስጥ ያሉ የጥሙና ጸሎት የሚሰጡ ጸሎተ ደራ የሚሰጡ ወደ እሷ አቅርቡን የሚሉ ሁሉ ብዙ ናቸው ጉዳያቸው። ያን ሁሉ ያውቃል ጌታ ይሰማል። እሱ እንቆቅልሻችሁን ይፍታ። የሁላችንም ሁላችንም አለን የጥሙና ጸሎት ጸሎተ ደራ በእያንዳንዱ ቤት ያለ ጉዳይ ነውና ጌታ ይመልከተው፣ ይስማን፣ ያዳምጠን፣ ይፈጽምልን። አባቴ እንደ ፍቃዱ ያዘን። በዚህ ሰዓት የታመሙት እህቶቻችን፣ ወንድሞቻችን፣ ልጆቻችን ጌታ ያስባቸው፣ ይቃኛቸው፣ ይጎብኛቸው። እያንዳንዱን ስም መጥራት ያዳግታል፣ ይረሳል። አንድ ላይ በአጠቃላይ እዚህ ውስጥ ያለ ነው በስሙ የተጠራን ወደ እሱ እግር ስር ተደፍተን የምናዳምጥ ሁሉ ችግራችንን፣ ጉዳያችንን፣ የሚሰማንን፣ ያለብንን ነገር ሁሉ ሸክማችንን በሱ እግር አግራፈን እንድንሄድ እሱ ይርዳን፣ ይፈጽምልን። ደግሞም ያደርገዋል፣ አድርጎታል። ተመስገን። ወይዘሮ አበበችን ጌታ እንዲፈውሳቸው፣ እንዲዳስሳቸው፣ እንዲጎበኛቸው ልጆቻቸውን፣ የልጅ ልጆቻቸውን ሁሉ እንዲያይላቸውና ምሕረት ቸርነት እንዲያበዛላቸው እኔ ጸለይኩ። ሁሉ እንደሱ ፍቃድ ይሆንልን። ወይዘሮ ዜናን፣ ወይዘሮ ፈጠኑን፣ ጥሩነሽን፣ ሁሉንም እዚህ ውስጥ ያሉትን አልማዝ ጠፍታለች። እኔ እንጃ፣ በእኔ ብቻ ይሁን ለሁሉም አላቅም። የለችም፣ ባለችበት እሱ የእሱ እጅ ተዘርግቶ በላያ ላይ ይጠብቃት። ዙሪያዋን ክባ በሰላም ከሄደችበት ይመልሳል። በዚህ ሰዓት የታመሙትን ሁሉ ቃኝ ጌታ፣ ያንተ እጅ ጎብኛቸው፣ ያንተ እጅ ይዳሳቸው፣ አይንህ ይመልከታቸው፣ ፊትህን መለስ አርግላቸው። አባቴ ተለመንን፣ ታረቀን፣ ኃጢአት በደላችንን ይቅር በለን። አቶ ግርማን በተለየ መንገድ በፊት አቀርባለሁ። ጌታ ሆይ እባክህ እንደኛ ኃጢአት እንደኛ በደል ሳይሆን እንዳንተ ቸርነት ምሕረት ይህን ሰው አንተ ጎብኘው፣ ባኘው። በቃ ተነስ፣ ወደ ቤት ግባ በለው። ጌታ ትችላለህ፣ ኤልሻዳይነት ታደርጋለህ። ጌታ እባክህ እንደ ፍቃድ አድርግ። መለመዱን፣ ልጇን፣ ብርታት፣ አቅም፣ ጉልበት ሁናቸው፣ እንደሆንካቸው እስከ መጨረሻው አንተ ተረከባቸው። ይሄ ሆስፒታል መመላለስ እዛ ውስጥ እንደ ሳሆኑ ተቆራምቶ መቀመጥ በቃችሁ በላቸው። ያንተ ፍቃድ በእነሱ ላይ ይፈጸም። አባቴ በዚህ ሰዓት የታሰሩትን አስፈታ፣ የታመሙትን ፈውስ። አባቴና አምላኬ በስቃይ በመከራ ቤታቸው ሆስፒታል የተኙትን ሁሉ እንድትጎበኛቸው እንድትቃኛቸው አባቴ፣ ያንተ ፍቃድ በእነሱ ላይ እንዲሆን እማጸንሃለሁ። እነሆ ጌታ ሆይ የታመሙ ህጻናቶች አሉ። ህጻናቶች አይደሉም፣ አንተ ምን ያህል እንደሆኑ ታውቃቸዋለህ። ከላያቸው ላይ ገፋ አንሳላቸው፣ ፈውሱ፣ ሰላም ሁናቸው አባቴ። እኛ በኃጢአት በኮልፋት በዚህ በተኮላተፈ ምላሳችን እንለምናለን። ያንተ መንፈስ ግን እነሱ ጋር እንዲሆን ቤተሰቦቻቸውን፣ እናት አባት፣ ወንድም የሚያስታምሙትን በሙሉ ጉልበት፣ አቅም፣ ብልሃት፣ ዘዴ ድክመታቸው ነው ከራሳቸው አንስተ እንድታበረታቸው እንድታቆማቸው ማጸናሃለሁ። ሁሉ እንደ ፍቃድ ይሁን አምላኬ፣ እንዳንተ ይሁን። የተባለውም ደግሞ ኮንፈረንሱን ጌታ ሆይ አንተ ቀድመህ በቦታው ተገኝ። ሙርኮን ማርክ አባቴ ከእቅዳቸው በላይ ፈጽምላቸው። የሚሰሩት የሚወጡ የሚወርዱት የሚከታተሉት የሚያስፈጽሙትን ሁሉ አንተ ስራላቸው ጌታ ሆይ። ጉልበት፣ አቅም፣ ዘዴ፣ ብልሃት አብዛላቸው፣ አስተምራቸው፣ አብረሃቸው ሁን፣ አትለይ። በሰላም ሄደው በሰላም እንዲመለሱ ያንተ ፍቃድ ይሁን ጌታ። ነፍሳቶችን እንድትማርክ ወደ ቤት እንድትጠራ እንድታስገባ ድነት የሚገኝበት ጉባኤ ይሁን አባቴ፣ እንደ ፍቃድ አድርግ። በጌታ በኢየሱስ ስም አጸናሃለሁ። እንግዲህ በዓለም ዙሪያ ያለው ሁካታ፣ ችግር፣ የሰው ደም መፍሰስ፣ በከንቱ መፍሰስ፣ ስደት፣ መከራ አባቴ ስንት ስቃይ አለ እዛ ውስጥ። እኛ ላይ ላይም ነው የምንሰማው። እርጉዞች ይኖራሉ፣ አራሶች ይኖራሉ፣ ህጻናቶች ይኖራሉ፣ አረ ስንቱ አዛውንቶች ይኖራሉ። አባቴ እባክህን አንተ ጎብኝ፣ ዓለምን አንተ ጎብኝ ጌታ። አንተ ቃል አብረሁን አትለይ። እነሆ ቃል ያስተማረን የሚችሉትን ጉልበት አቅም ይሰጣቸዋል። እሱ ከለላ ይሆናቸዋል፣ ያድናቸዋል ብለዋል። አዎ ላይስ ላይችሉት አይሰጥምና ጌታ ከነሱ ጋር አሁን እስር ቤት ያሉትን ሁሉ ጎብኛቸው፣ ቃኛቸው። በተለይ አንተን ማያውቁት አንተን አግኝተው እንዲወጡ ያንተ ፍቃድ ይሁን አባቴና አምላኬ። እውነት ፈራጅ አንተ ጌታ። ያጠፉትን መላጠፉትን በዛ መሀል ይኖራሉ። አንተ ፍርዱን ጽን ፍርድህን ፍረድላቸው። አስባቸው፣ የሚበሉት የሚጠጡት የሚለብሱትን የራቀባቸውን ሁሉ አቅርብላቸው አባቴ። ሀገራት ያዘኑትንም ደግሞ አጽናና ጌታ። በዚህ ሰዓት ብርታቱን ጉልበት ስጣቸው አባቴና አምላኬ። በሀገራችን ያለውን ሁኔታ ሁሉ አንተ ታያለህ፣ አንተ ታውቃለህ። እንደ ፍቃድህ አድርግ። ለአንተ ማስረከብ አንተን መማፀን በእግር ስር መውደቅ ነው እንጂ አቤት እንድንል ጌታ ሆይ በየቀኑ በየጊዜው በየወቅቱ ለአንተ እናቀርባለን። እንደ ፍቃድህ አድርግ። ቃል ተጽፎ ተቀምጧል፣ የአንተ ምጽአት ምልክቱ ይሄ መሆኑን። እንዲህ ይሆናል ይሆናል ብለሃል፣ ብዙ ነገር ዘርዝረህ አስቀምጠህልናል። እንደ ፍቃድ ይሁን ሁሉ። ብዙ ትንቢቶች ተፈጽመዋል አባቴና አምላኬ። ያንተ ምጽአት ነው የቆየውና እሱም እኛ እንድንድን ብለህ ነው። የምንድንበትን መንገድ ደግሞ ላክል ጌታ፣ እምነታችን እንዲጠነክር ወደ አንተ በየቀኑ እንድንቀርብ ምሕረት ቸርነትህን ጌታ ሆይ እንድናገኝ ያንተ ፍቃድ ይሁን። አባቴና አምላኬ የተዘጋጀን ልጆች እንድንሆን እርዳን። ከተዘጋጁት ጋር ደካሞቹ ጋር ሳይሆን መጣብን ከሚሉት ሰው መጣልን ጌታ ሆይ ተሰልፎ ከሚቀበሉ ጋር እንድንሆን አንተ እርዳን። ሁሉ እንደ ፍቃድ ይሁን፣ እንዳንተ ይሁን፣ እንደኛ አይሁን። ጦርነቱንም ጌታ አንተ አስወግድልን። የምንሰማው ሽውታ ጌታ በአንተ የፈረሰ ይሁን። ሰላም፣ ጤንነት፣ በረከት፣ ረድኤት፣ መስማማት፣ መማከር፣ መወያየት፣ በፍቅር መጠላለፍ እንደ ድሯችን ጌታ እንድንኖር ለአንተ ፍቃድ ይሁን። መተራረድ፣ መተቅላለቅ አንዱ በአንዱ እንዳይጨካከል ጌታ እንደ ፍቃድ ይሁን አንተ ያልከው ይሁን ሁሉ ነገር አንተ ሳይሆን አንተ ሳትሆን አንተች ነገር የለም ሳታቀው ምን መጣ ነገር የለም አንተ አርግበው ነገሮችን ሁሉ አንተ ቀስቀስ እዚህ ሀገር ያለውንም ሁኔታ ጌታ የኢኮኖሚው የአረ ግርግሩን ምኑን ፍርሃቱን መንቀጥቀጡን ጌታ እባክህ እንደሚወራው ሳይሆን እንዳንተ ሩህነት ገርነት ቸርነት ጥር ይሁንልን ጌታ ይርገብልን ልቦና ስጣቸው ለመሪዎቹ ማስተዋል አብዛላቸው ጌታዬና አምባዬ ተሹመው ለህዝብ አገልግሎት ነው ወንበር የተሰጣቸው ያን እንዲቃኙ እንዲጎበኙ እንዲያስተውሉ አይናቸው ሰው ላይ ብርሃን ይብራ ያንተ ብርሃን ይብራ ማስተዋል ተበባብሳላቸው ጌታ ሆይ ረብታዬን ምርጫ ባጋራችን ያለውን አንተ ምራጭ አንተ ታቃል ማንን ምን እንዴት እንደሆነ ጌታ እኛ እናቀም ግን የሰላም የደስታ ምርጫ ይሁን ጌታ ከምርጫው በኋላ ደግሞ ጌታ ሰላም እንዲወርድ ፍጥር እንዲበዛ ጥላቻ እንዲጠፋ ሀልተና ግሯል ገንዘብ ወዳጆች ይሆናሉ ቀት ይበዛል ብዙ 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 ነገር ይባላል አዎ እውነት ነው ሆነ አንተ ቃልህ እውነተኛ ቃል ነው ሐሰት የሌለው እንግዲህ ሁሉም እንደ ፍቃድ ይሁን ጊዜውንና ወቅቱን እንደ ፍቃድ አሸጋግረን አስመልጠን ጣን ጌታ አድነን በዚህ ሰዓት ጌታ ሆይ የምንለምንህ የምንጠይቅህ ሁሉ የምታዳምጥ አምላክ እንድትፈጽምልን እንማጸናሃለን የረሳነው የዘነጋነው ያላቀረብነው ያልጠራሁትን ጌታ አንተ ቃትትልኝ አንተ አቅርብልኝ አብርሃምን አትልን ቀኑን በሙሉ ከኛ ጋር ስለነበር እናመሰግናለን ለሊቱን ደግሞ ከኛ ጋር አሁን የእረፍት የሰላም ተኝቶ የመንቃት እንቅልፍ እንድትሰጥን እንማጸናለን ሁላችንንም ባርክ ቅድስልን እርጉዞችን በሰላም ገላግል የተወለዱትን ህፃናቶችን እናቶችን ባርክ ቅድስ አገር ቤት የሄዱትን በሰላም መልስ ስለመለስክልንም ተመስገን የሄዱ የተዘጋጁትን መንገዳቸውን ሁሉ አንተ አቃና አብርሃቸውን አትለይ ሁሉ እንደ ፍቃድህ ይሁን በጌታችን በአንተ የው ልጅ በኢየሱስ ክርስቶስም ስትል ስማን አሜን
አሜን አሜን አሜን እግዚአብሔር ባርክሽ አባዬ ጸጋውን ያብዛልሽ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ አሜን እግዚአብሔር ልመናችን ጨህታችን ስማ በዚህን ጊዜ የተገኛችሁት ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ ደህና ደሩ ደህና ዋሉ ደህና እምሹ